እንዴት ዋላችሁ? እንዴት አመሻችሁ? እግዚአብሔር አምላካችን የተመሰገነ ምስጋና ይድረሰው። ምሕረቱን፣ ቸርነቱን፣ ጸጋውን አብዝቶልን እንደገናም በፊቱም ድንቅ ለረዳን ጌታ ምስጋና ይድረሰው። እንኳን ወደ ሻሎም ቴሌኮንፈረንስ በደህና መጣችሁ። ዛሬ ኦገስት 6 2026 እንደ አውሮፓን አቆጣጠር የሐሙስ ማታ ፕሮግራማችን ነው። ዛሬ ሪኮርደን የሆነው ቁጥራችን ዛሬ ሪኮርድ የሚሆነው ቁጥራችን 7494 ነው። ዛሬ በቀን የሚያገለግለን ፓስተር በየነ ነው። ሰንበት ምት የሚያዋየን የሚያስጠናን ዶክተር ጌታሁን ነው። በዝማሬ እህታችን ዘመና የታደለ በጸሎት የዞሯ ጌጤ አባዬ ታገለግልናለች። ጥቅስ አነብና ጸሎት አድርገን ፕሮግራማችን እንጀምራለን። መታሰቢያ ጥቅሱን አነባለሁ። የምናጠናው ትምህርት 6ኛው ትምህርት ነው። መንፈሳዊ ስጦታዎች የሚለውን በተከፋፈለ እየተማርን ነው እና የሁሉንም መታሰቢያ ቁጥር አነባለሁ። አንደኛ ቆሮንቶስ 14:1 እንዲህ ይላል፣ ፍቅርን ተከታተሉ፣ መንፈሳዊ ስጦታዎችንም አጥብቃችሁ ፈልጉ፣ ይልቁንም ትንቢት መናገርን ተመኙ። ፍቅርን ተከታተሉ፣ መንፈሳዊ ስጦታዎችን ማጥብቃችሁ ፈልጉ፣ ይልቁንም ትንቢት መናገርን ተመኙ። በእውነት ፍቅርን መከተል እንድንችል መንፈሳዊ ስጦታዎችን አጥብቀን መፈለግ እንድንችል እግዚአብሔር አምላክ ይርዳን። ይህን ማድረግ እንድንችል እንጸልይ። ሳንወድ የወደድከን ሳንፈልግ የፈለግከን ቅዱስ ያው ዘላለማዊ የሆንክ እግዚአብሔር አምላካችን አባታችን ክብር ምስጋና በላይ በሰማይ በምድር ላንተ ይሁን። ጸጋ ምሕረትን ቸርነትን አብዝተህልን እንደገናም በፊት እንድንቀርብ እድን ለሰጠህን ጌታ እናመሰግናሃለን። ልጆች ልትለን ስላላፈርክብን ተመስገን። እኛም አባባት ብለን እንድንጠራ የልጅነት መብትና ማድረግ ስለሰጠህን ክብር ሁሉ ላንተ ይሁን። በወጣንበት በሰላም የመለስከን የስራችን ጊዜያችን በሰላም እንድናጠናቀቅ ለረዳህን አንተ ጉልበት፣ ኃይል፣ ጤና ለሆንከን እናመሰግንሃለን። ጠላት ከዘረጋብን ወጥመድና አሽከላ ሁሉ ስለታደከና ስለጠበከን እግዚአብሔር ሆይ ለጠላት ንክሻ ስላልሰጠህን እናመሰግንሃለን። አሁንም በፊት ቀረብን ጌታ ሆይ እኔንም የወገኖችንም ኃጢአት ይቅር ብለህ ልመናችን ጩኸታችን ስማ። ማስተዋል ጥበብህን አብዛልን። አንተን አብልጠን እንድንፈልግህ እንድንሻህ ወደ አንተ እንድንቀርብ አንተ እርዳን ጌታ ሆይ። ሳበን ወደ አንተ ጌታ ሆይ እኛም እንሳባለን። አንተ ፈቃደኛን ልብን ነው የምትፈልገው ጌታ ሆይ እና ፈቃደኞችንን በፊት ቀርበናል። አባት ሆይ አንተ ትጠቀምብን ዘንድ ፈቃድ ይሁን። እኛ ሸክላዎችንን አንተ ሰሪነህ አንተ ስራ። በዚህን ጊዜ ቃል ይዘው የሚመጣው ባሪያንም በዝማሬ በጸሎት ሰንበትን በማወያየት የሚያገለግሉንንም እነሱን ቤተሰቦቻቸውን አገልግሎታቸውን ሁሉ አንተ ባርክ። እግዚአብሔር ሆይ ጉባኤውን ሁሉ ባርክ። እንቆቅልሿን ሸክሟን ይዛ የመጣች ነፍስ ሁሉ በአንተ ርፍ ትበል። አቤቱ ጌታ ሆይ አሁንም የታመሙትን በቤትም በሆስፒታል ያሉ ፈውስ ይንካቸው። ያዘኑትን ልቦች ሁሉ አንተ አጽናና። ወደ አገር ቤት የሄዱትን በሰላም መልስ። ሊሄዱ ያሰቡትን በመንገዶቻቸው አብረሃቸውን። በእስር ቤት የሚሰቃዩትን ከእስራታቸው የሚፈቱበትን ጊዜ አፋጥንላቸው። የልባቸው መሻት ፍላጎት ላንተ የነገሩ እንደ ፈቃድህ ፈጽምላቸው። እንግዲህ ልጆቻችን ደግሞ ትምህርት ጀምረዋል። አቤቱ ጌታ ሆይ አንተ ቀድመህ ትገኝ ዘንድ ጌታ ሆይ ጠላት ከሚዘረጋ ወጥመድ ሁሉ ትጠብቅን ዘንድ ትታደግ ዘንድ ሁሉንም ልጆች ሁሉንም እግዚአብሔር ሆይ ትጠብቅ ዘንድ እንለምንሃለን። እንግዲህ ጌታ ሆይ በዓለም ዙሪያ ሁሉ ያለውን ሰላም ማጣት ታያለህ። የሰላም አምላክ አንተ ሰላም ስጥ። ለመሪዎች የቀናውን ልብ ስጣቸው። በሀገራችንም ያለውን ታያለህ። የእርስ በርስ ጦርነት በቃ በል ጌታ ሆይ። ክፉን መከራውን ከኛ አስወግድ እባክህን ጌታ፣ እራራልን። እንግዲህ በመካከላችን ተገኝ፣ ጸልዩልን ባሉት እኛ በረሳናቸው አንተ አትረሳም እና የሁሉንም ልመና ጩኸት ስማ። ክብር ሁሉ ላንተ ይሁን። ስለሰማህን ተመስገን። በጌታ በኢየሱስ ስም አሜን አሜን። በድጋሚ እንኳን ደህና መጣችሁ ላለሁኝ ፈቃደኛ እንግዲህ በዝማሬ የሚያገለግለን እንደተወሰነ
ሄሎ
አቤት እሺ፣ ይዘምሩልን። ወይዘሮ አበበች ጌታ ይባርከውን።
እግዚአብሔር ይስጥልኝ። ጌታ ይባርክሽ አንቺንም በእውነት ለፈቀድሽልኝ አመሰግናለሁ። እሺ መዝሙር ኢየሱስ ሆይ አትለፍብኝ የሚለው መዝሙር ለጌታ ክብር ዘምራለሁ።
ኢየሱስ ሆይ አትለፍብኝ፣ ጸሎቴን ስማኝ፣ ሌሎች ጸጋህን ሳገኙ አትለፍብኝ። ኢየሱስ ክርስቶስ ጸሎቴን ስማኝ፣ ሌሎች ጸጋህን ሳገኙ አትለፍብኝ። ወደ ዘላለም ዙፋኔ እመጣለሁ ይቅርታህን ለመቀበል። እርዳኛ ቤቱ ኢየሱስ ክርስቶስ ጸሎቴን ስማኝ፣ ሌሎች ጸጋህን ሳገኙ አትለፍብኝ። ወደ ዘላለም ዙፋኔ እመጣለሁ ይቅርታህን ለመቀበል። እርዳኛ ቤቱ ኢየሱስ ክርስቶስ ጸሎቴን ስማኝ፣ ሌሎች ጸጋህን ሳገኙ አትለፍብኝ። ስለ ደግነት ብቻ ጸጋህን ስጠኝ፣ የቆሰለ ልቤን ፈውስ፣ ጸጋህን ኢየሱስ ክርስቶስ ጸሎቴን ስማኝ፣ ሌሎች ጸጋህን ሳገኙ አትለፍብኝ። አንተ ነህ የደስታ ምንጭ ሕይወት፣ አንተ ነህ በሰማይና በምድር ሌላ የለኝም። ኢየሱስ ክርስቶስ ጸሎቴን ስማኝ፣ ሌሎች ጸጋህን ሳገኙ አትለፍብኝ። አንተ ነህ የደስታ ምንጭ ሕይወት፣ አንተ ነህ በሰማይና በምድር ሌላ የለኝም። ኢየሱስ ክርስቶስ ጸሎቴን ስማኝ፣ ሌሎች ጸጋህን ሳገኙ አትለፍብኝ። እግዚአብሔር ጸጋውን ይስጠን፣ አይለፍብኝ። ለሁላችንም እግዚአብሔር ይባርካችሁ። ጨርሻለሁ።
አሜን አሜን። እግዚአብሔር ባርኮ ፕሮፌሰር አበበች። አዎ ሌሎች ጸጋውን ሲያገኙ እኛ እንዳያልፈን የጸጋው ተካፋዮች እንድንሆን እሱ አድርጎ የሚለንን እያደረግን መጠበቅ እንድንችል እግዚአብሔር አምላክ ይርዳን። እሺ፣ ሌላ
እኔ ዘምራለሁ።
እሺ፣ ጌታ ባርኮት ካስጠቄ ዘምሩልን።
አሜን። 315 በአዲስ መጽሐፋችን ፀሐይዋን ጠልቃ መንጋት ሲጀምር ከመድኃኒቴ ከኢየሱስ ጋር ስራዬን አልቆ በሰማይ ልኖር ፀሐይዋን ጠልቃ ቀን ሲጀምር ፀሐይዋን ጠልቃ ደመና ሲሄድ ፍርሃት አይሆንም ደግሞ ሞገድ። ያይ ደስታ ቀን የዓለም ፍጻሜ ይነጋልኛል ለሙሉ እድሜ። ፀሐይዋን ጠርጋ በእጁ ሲመራኝ ወደ አባቴ ልብ ሊያቀርበኝ አብናየቼው ያነጋግረኝ ለዘለዓለም ሳይለየኝ ፀሐይዋን ጠልቃ ሙታን ሲነሱ ደግሞ እንደገና ላያለቅሱ በመልካም አገር አንለያይም አብረን ልንኖር ለዘላለም አሜን።
አሜን አሜን። እግዚአብሔር ባርኮት ከሽበቅ የጸጋውን ያብዛለት። ክብር ሁሉ ለእግዚአብሔር ይሁን። እሺ፣ ሌላ ለዘላለም ከሱ ጋር መኖር እንድንችል እግዚአብሔር አምላክ ይርዳ፣ እንደዛ ተካፋዮች አድርገን። እሺ፣ ሌላ
ለምለም ነኝ ዘምር።
እሺ፣ ስተር ለምለም ጌታ ይባርክ ዘምርልን።
አሜን። ተባረክ አንቺን በመስመሩ በደም የመላ ምንጭ አለ የሚለው ከድሮ መዝሙር 186 በደም የመላ ምንጭ አለ ተቀዳ ከክርስቶስ ከዚያም የታጠቡ ኃጥአን ከበደል ነጹ ከበደል ነጹ ከበደል ነጹ ከዚያም የታጠቡ ኃጥአን ከበደል ነጹ ያማቹ ሌባ ደስ አለው ያንን ምንጭ በማየት እኔምን ደርሱ የደደስ ከዚያ ነጻለው ከዚያ ነጻለው ከዚያ ነጻለው እኔምን ደርሱ የደደስ አንተ የሞትልኝ ጠቦት የደም ኃይል አለው የሚሞቱ ሰዎች ሁሉ እስኪነጹ ድረስ እስኪነጹ ድረስ እስኪነጹ ድረስ እዚያን የሚሞቱ ሰዎች ሁሉ እስኪነጹ ድረስ ያን ምንጭ ካየሁ በሃይማኖት ያዳነኝን ከሞት የገዛን ፍቅር ብቻ ነው ነፍሴን የሚያረካው ነፍሴን የሚያረካው ነፍሴን የሚያረካው የገዛን ፍቅር ብቻ ነው ነፍሴን የሚያረካው ተራረፉ።
አሜን አሜን። እግዚአብሔር ባርክ ሲስተር ለምለም። ነፍሳችን የሚያረካው የእሱ ፍቅር ብቻ ነው። ክብር ሁሉ ለእርሱ ይሁን። እሺ፣ ሌላ። እሺ፣ መዝሙር 122 በድሮ ጌታ መሸሸጊያችን ነው የሚለውን ዘምራለሁ። ጌታ መሸሸጊያችን ነው ማዕበሉ ሲነሳብን አነ ወደ እሱ እንጠጋለን ማዕበሉ ሲነሳብን ማረፊያችን ስንደክም መጠጊያችን ስንፈራ አይጥለንም ታማኙ መሪያችን ማዕበሉ ሲነሳብን የቀን ጥላ የሌት
ማዕበሉ ሲነሳብን አንፈራምን ቢሆን ማዕበሉ ሲነሳብን ማረፊያችን ስንደክም መጠጊያችን ስንፈራ አይጥለንም ታማኙ መላካችን። ማዕበሉ ሲነሳብን መሸሸጊያና መጠጊያችን ማዕበሉ ሲነሳብን ጠባቂያችን አምባችን ሁን። ማዕበሉ ሲነሳብን ማረፊያችን ስንደክም መጠጊያችን ስንፈራ አይጥለንም ታማኙ መሪያችን። ማዕበሉ ሲነሳብን አሜን። ጌታ መሸሸጊያችን ስለሆነ ክብር ሁሉ ለእርሱ ይሁን። እሺ፣ አንድ የመጨረሻ
እኔ ልዘምር። ሰው ከሌለ
ይዘምሩ። ጋሽ በቂ ሰው የለ።
እሺ። ኦ ጌታ ሆይ በምህረት ወደ አንተ ቀርበን በስራችን የጠፋነን በጸጋ ድነን ኃጢአታችን ይቅር በለን አሁን ተቀበለን በዚህ ዓለም አተ ተወን ወደ አንተ ወሰደን። ኦ መንፈስ ቅዱስ መለኮት ናና ውረድልን በኃይልህም አነቃቃን ለጽድቅም አብቃን። የአምላክ ልጅ ሃሌሉያ በደም የዋጀህን ዛሬ ደግሞ አትለየን ለዘላለም አሜን።
አሜን አሜን አሜን። ለዘላለም አይለየን። ክብር ሁሉ ለእርሱ ይሁን። ለዚህ ግሩም ዝማሬ እግዚአብሔር እናመሰግናለን። በድጋሜ ጌታ ይባርክዎት ጋሽ በቂ፣ በድጋሜ ጌታ ይባርካችሁ ላለው በዝማሬ ያገለገላችሁት ሁሉ። አሁን ወደ ሰንበት ትምህርት ውይይት እንሄዳለን። የዛሬን ሰንበት ትምህርት ምሽት የሚያወያየን ዶክተር ጌታሁን ነው። ዶክተር ጌታሁን እንኳን ደህና መጣ። ጊዜውን ላንተ እሰጣለሁ። ጌታ ይባርክ።
እግዚአብሔር ይስጥልን። በመዝሙር ስታገለግሉ የነበራችሁ እግዚአብሔር ይባርካችሁ ላለው የምትመሪንም እህቴ ማርሸት ጌታ ይባርክሽ። ሁላችሁም እንግዲህ ጌታን ቃል በእውነት እንድንወያይ አንዱ ሌላውን ያላወቀውን እንዲያሳውቅ እንድንበረታታ ነው ሰንበት ትምህርት። ብዙ ሰው ይወደዋል ሰንበት ትምህርትን፣ ምክንያቱም የራሱንም ሀሳብ የማካፈል የሌላውንም የመቀበል እድል ስላለና ለዚህም እግዚአብሔር እድል ስለሰጠን የተመሰገነ ይሁን። በጸሎት እንጀምር። እግዚአብሔር አባታችን አምላካችን ሆይ እናመሰግናለን፣ ሕይወትን ሰጠህን። መጀመሪያም ፈጠርከን፣ ከዛም የዘላለምን ሕይወት በአንድ ልጅ በኩል ሰጠህን። ስምህ የከበረ ይሁን ጌታ አባት ሆይ። በዚህ ሰዓት ደግሞ ስለ መንፈስ ስጦታዎች ማጥናት በዚህ ሳምንት ስንከታተል ነበር። በተለይም የዛሬም ደግሞ የሁሉ ማሰሪያ ፍቅር፣ የሁሉ ማሰሪያ መድኃኒታችን ኢየሱስ ክርስቶስ ራሱ እንደሆነ በማስተዋል ደግሞ አንተ እንደተናገርከን ትንቢት ምን ያክል አስፈላጊ እንደሆነ በብዙ ቦታ አስተምረናል። ከሁሉ በላይ እንግዲህ ጳውሎስ በዚህ ወቅት ስለ ትንቢት ሁኔታ በሚናገርበት ጊዜ ይሄን እንድናስተውል በመካከላችን ሆነ ታስተምረን ዘንድ እንማጸናለን በጌታ ኢየሱስ ክርስቶስ ስም አሜን። እሺ የዋናው መግቢያ ጥቅሳችን ዛሬም የምናጠናው ክፍል ዕብራውያን ምዕራፍ 14 ቁጥር 1 ላይ የተመለከተው ነው። ዕብራውያን አንደኛ ቆሮንቶስ ምዕራፍ 14 ቁጥር 1 አንደኛ ቆሮንቶስ ምዕራፍ 14 ቁጥር 1 የሚያነብልን ፈቃደኛ ከመካከላችን አንደኛ ቆሮንቶስ 14 1
መሻነባለው።
እሺ
አንደኛ ቆሮንቶስ 14 1 ፍቅርን ተከታተሉ፣ መንፈሳዊ ስጦታንም ይልቁንም ትንቢት መናገርን በብርቱ ፈልጉ።
እግዚአብሔር ይስጥልን። ባለፈው እንግዲህ ስንማር በተለይ አንደኛው ቆሮንቶስ ምዕራፍ 13 በግልጽ የሚናገረው ስለምንድን ነው? ስለ ፍቅር። እንግዲህ እነዚህ የእግዚአብሔር የመንፈስ ስጦታዎች በጣም አስፈላጊ እንደሆኑ ይናገራል ምዕራፍ 12 ሄደን በምናይበት ጊዜ እና ይህን እነዚህም ስጦታዎች ደግሞ የምናገኘው በጸጋው ከእግዚአብሔር ከራሱ እንደሆነ የእግዚአብሔር መንፈስ ነው ይህን ሁሉ ስጦታ ለቤተ ክርስቲያን ማነጽ የሚሰጠን። እንግዲህ ልክ ጳውሎስ በሚገልጽበት ጊዜ አንድ የሰው አካል እግር፣ እጅ፣ አይን፣ ጆሮ የመሳሰሉትን ያለውን እነዚህ አካላት ናቸው። እነዚህ አካላት አንድ ላይ ሲሰበሰቡ አንድ ሰው ይሆናሉ። እነዚህ የአካል ክፍሎች ማለት ነው። ልክ እንደዛው ከምን ጋር ያወዳድራል? ከቤተ ክርስቲያን ጋር። ራሳችን መድኃኒታችን ኢየሱስ ክርስቶስ ነው። እኛ ደግሞ በቃ የተለያየ ጸባይ ያለን አንዱ እንደ አይን ማየትና የመንፈስ መለየትም ያለው ስጦታ ያለው፣ ሌላው በእጁ የማገልገል አይነት የመሳሰሉትን እንግዲህ ልክ እንደዛው በቤተ ክርስቲያንም የተለያዩ ስጦታዎች አሉ። እነዚህ ስጦታዎች ደግሞ የሚሰጡት ከእግዚአብሔር ከራሱ በመንፈስ ቅዱስ አማካይነት ነው ብሎ በግልጽ ደምድሟል። ብዙ ጊዜ እንግዲህ ትንሽ የምንስተው ምንድን ነው? እኛ የፈለግነውን የመንፈስ ቅዱስን ስጦታ ለማግኘት ለመምረጥ እንሞክራለን። ያ በሚሆንበት ጊዜ እንግዲህ ትክክል እንዳልሆነ ነው የሚናገረው። ምክንያቱም መንፈስ ቅዱስ እንደመረጠው ነው ለቤተ ክርስቲያን ማነጽ የሚሰጠው። እን ግን በራሳችን እንደዚህ ይህን ካልፈለግኩ ብለን በምንልበት ጊዜ ወደ ራስ ወዳድነት እንዳይመጣ፣ ራስ ወዳድነት ከመጣ ደግሞ የእግዚአብሔር መንፈስ ሳይሆን የጠላት መንፈስ። በምን መንፈስ እንደምታወሩ እንደምትናገሩ አታውቁም። ክርስቶስ እንዳለው ይህ የተለየ መንፈስ የእግዚአብሔር መንፈስ መስሎ ሊቀርብ ይችላል እና በዚህ መጠንቀቅ አለብን። ስጦታ ከእግዚአብሔር ነው። እግዚአብሔር በሚሰጠን ጊዜ ደግሞ የሚሰጠን ራሳችን ከፍ ከፍ ለማድረግ ሳይሆን ሌሎቹ የዘላለምን ሕይወትን ያገኙ ዘንድ፣ ሌሎቹ ክርስቶስን ያስተውሉ ዘንድ፣ ወደ ክርስቶስ ይሮጡ ዘንድ ነው እና እነዚህ እንግዲህ የተለያዩ ስጦታዎችን በደንብ ጠቅሷል ጳውሎስ። ታዲያ በተለይ መጨረሻ ክፍል ምዕራፍ 12 ባነቦ ደስ ይለኛል። ቁጥር 28 እግዚአብሔርም በቤተ ክርስቲያን አንዳንዶቹን አስቀድሞ ሐዋርያት፣ ሁለተኛም ደግሞ ነቢያትን። እንግዲህ ዛሬ በተለይ ስለ ትንቢትን ማወቅ ያው ነቢያት እንደማለት ነው፣ ትንቢትን የሚያውቁት። ሶስተኛም አስተማሪዎች፣ ቀጥሎም ታምራትን ማድረግን፣ ቀጥሎም የመፈወስ ስጦታም እርዳታንም፣ ከዛም አገዛዝንም እንግዲህ መምራት ራሱ የመንፈስ ስጦታ ነው። እርዳታ መስጠትም አንዳንድ ሰው ስጠይቋቸው ምንም የሌለውን ውልቅ አድርጎ ይሰጣቸዋል። እሱ ራሱ ዝም ብሎ ሳይሆን የመንፈስ ቅዱስ ስጦታ ነው ይላል። የልዩ ልዩ አይነት ልሳኖች ደግሞ አድርጓል። እንግዲህ እዚህ ላይ አስቀድሞ የመጀመሪያው ምንድን ነው? ሐዋርያት ደግሞ የእግዚአብሔርን ቃል ከእግዚአብሔር ተቀብለው ለሕዝቡ የሚያስተምሩ ወደ እግዚአብሔር መንግስት እንዲመጡ። ከዛ ሁለተኛው ደግሞ ነቢያት ትንቢትን የሚናገሩትን ክፍል ያጠቃልላል። ታዲያ ሲገልጽ ሁሉ ሐዋርያ ናቸውን? ሁሉ ነቢያት ናቸውን? ሁሉ አስተማሪ ናቸውን? ታምራትን የሚያደርጉ ናቸውን? እያለ ይዘረዝራል በሰፊው። ከዘረዘረ በኋላ ሁሉ ሴፋውስ ስጦታ አላቸውን? እንግዲህ ይሄ የሚናገረው ጳውሎስ በእውነት እግዚአብሔር በጸጋው ለቤተ ክርስቲያን እንደሚያስፈልግ እንደሚሰጥ ነው። ምክንያቱም ሁሉ አንድ አይነት ስጦታ የላቸውም እና ይህን ስጦታ ፈልጉ፣ አሁን ቅድም እንደተባለው እንደተነበበው ይህን ስጦታ ፈልጉ ብሎ ይደመድማል። ታዲያ መጨረሻ ላይ ምን ይላል? ነገር ግን የሚበልጠውን የጸጋ ስጦታ የእግዚአብሔር ስጦታ የጸጋ ስጦታ የመንፈስ ቅዱስ ስጦታ በብርቱ ፈልጉ፣ ደግሞ ከሁሉ የሚበልጥ መንገድ አሳያቸዋለሁ። እነዚህ ስጦታዎች ሆነው እነዚህ ስጦታዎች በምን ይጠቃለላሉ አለ? በፍቅር። እንግዲህ ወገኖች ሆይ እኔና እናንተ የተጠራ ነው በእውነት በፍቅር እንድንመላለስ ነው። በፍቅር የምንመላለስ ከሆነ ቤተሰብ ሰላም ይሆናል፣ ቤተ ክርስቲያን ሰላም ይሆናል፣ ሰፈር ሁሉ ሰላም ይሆናል። በእውነት በፍቅር የምንመላለስ ከሆነ አገር ሁሉ መጨረሻም ሰላም ይሆናል። ስለዚህ አሁን በእውነት ሀገር ሰላም እንዲሆን የምንለው ሁሉ ሰውን ፍቅር እንዲያውቅ ሰው ክርስቶስ ፍቅር ደግሞ ማን ነው? ክርስቶስ ነው። ፍቅር ክርስቶስን እንደሚያውቅ በእውነት መትጋት አለብን። ከ13 እንግዲህ በምናይበት ጊዜ የመንፈስ ስጦታዎች በሙሉ በፍቅር እንደሚጠቀለሉ ከተናገረ በኋላ ወደ ምዕራፍ 14 ሄደን እንግዲህ ፍቅር ያው የክርስቶስን ጸባይ ነው ጠቅላላ የሚያሳየው እና በእውነት ክርስቶስን በማየት እሱም እንመስላለን። ምዕራፍ 14 እንግዲህ ፍቅርን ተከታተሉ፣ በተለይም በእንግሊዘኛው ክፍል በማይበት ጊዜ ፍቅርን በቃ እሸዋት እንደው ያ ልክ አንድ ነገር አባራችሁ እንደምትይዙት ማለት ነው። ፐርሲው ላቭ ልክ ፈልጋችሁ እንደምታገኙት አይነት ፈልጉት ነው እና ከዛም ደግሞ ሌላ በጥሞና በልባችሁ ሙላት ደግሞ የመንፈስ ስጦታዎችን ፈልጉ። የመንፈስ ስጦታዎች በተለይም ትንቢት ይላል። ለምንድን ነው እስቲ ጳውሎስ እዚህ ላይ እንግዲህ አዎ ፍቅርን ተከታተሉ፣ ፍቅርን በደንብ አስረድተዋል ከቆሮንቶስ ምዕራፍ አንደኛ ቆሮንቶስ 13 ላይ። ከዛ 14 ሲመጣ እንግዲህ ፍቅርን በጥሞና በልዩ በቃ በሙሉ ኃይላችን ፈልጉ ካለ በኋላ ሌሎችንም ስጦታዎችን ከልባችሁ ፈልጉ፣ በተለይም ትንቢትን ትናገሩ ዘንድ ትንቢትን ታስተውሉና ትናገሩ ዘንድ ይላል። ለምንድን ነው እዚህ ላይ እንግዲህ በተለይም ምዕራፍ 14ን ስትከታተሉ እንደነበረው ለምንድን ነው ጳውሎስ እንግዲህ ከሁሉ በላይ ይህንን ትንቢትን የመናገር በአሁኑ ጊዜ በተለይ ሌሎች ቤተክርስቲያንን በምናይበት ጊዜ በልሳን መናገር በቃ በአንደኛ አማኝ የሆነ ልሳን የሚናገር ብሎ ያቀርባሉ። ቅድም ግን ሲዘረዘር ስናይ ልሳን መናገር መጨረሻ ላይ ነው የተቀመጠው። መጀመሪያ ወንጌልን ማብሰር፣ ከዛ ትንቢት ሁለተኛ ነው ሆኖ የመጣው እና እዚህ ላይ እንግዲህ ምን ማለት ነው? እስቲ ሰንበት ትምህርት ነው፣ እስቲ እርዱን። እግዚአብሔር ይባርካችሁ። ሄሎ
አለ።
እሺ፣ እስክታስቡ ሌሎች ጥቅስ የተሰጡትን እናንብብ። አንደኛ ቆሮንቶስ ምዕራፍ 12 ቁጥር 10 እና 28ን፣ አንደኛ ቆሮንቶስ 13 8ን አንብብ ይላል። አንደኛ ቆሮንቶስ 12 10 እና 28ን
አነባለሁ። 10 እና 28 እሺ። 12 10 ለአንዱም ትንቢትን መናገር፣ ለአንዱም መናፍስትን መለየት፣ ለአንዱም በልዩ አይነት ልሳን መናገር፣ ለአንዱም በልሳን የተነገረውን መተርጎም ይሰጠዋል። ከዛ
እሺ 28
28 እግዚአብሔርን በቤተ ክርስቲያን አንዳንዶቹን አስቀድሞ ሐዋርያትን፣ ሁለተኛም ነቢያትን፣ ሶስተኛም አስተማሪዎችን፣ ቀጥሎም ተአምራት የሚያደርግን፣ ቀጥሎም የመፈወስን ስጦታ እርዳታንም አገዛዝንም በልዩ ልዩ አይነት ልሳኖችንም አድርጓል።
እግዚአብሔር ይስጥልን። እንግዲህ ቁጥር 28 ላይ ትንቢትን በሁለተኛ ነው ያስቀመጠው። ቁጥር 10 ላይ በአንደኛ ነው ያስቀመጠው። ለአንዱም ትንቢት መናገርን ብሎ ነው ያስቀመጠው እና ትንቢት መናገርን ከፍ አድርጎ ሲያቀርብ እናያለን። እንግዲህ እዚህ ላይ ቅድም ትንሽ ልጠቅስ እንዳሰብኩት በአዲስ ቋንቋ የመናገር ስጦታ አስቀድሞ በሚጠቀስበት ጊዜም ቢሆን ይህ የሚደረገው ከትንቢት ስጦታ ጋር ሲነጻጸር ያለው አነስተኛ ጠቀሜታ ለማጉላት ብቻ ነው ብሎ ያስቀምጠዋል። እዚህ እንግዲህ ጸሐፊው ተመልሰን አንደኛ ቆሮንቶስ 14:4-5:6-22ን ይህንኑ ለማስረዳት ደግሞ እነዚህ ጥቅሶች ተሰጥቷል። ከዛ ኤፌሶን 4:11-13 እንግዲህ አብዛኞቻችሁ አንብባችኋል፣ ግን እዚህ ላይ ለመወያየት እንዲጠቅመን አብረን እናንብበው። እሺ፣ ሌላ ሰው የሚያነብልን ወይም አንቺ ቀጥ ጌታ ይባርክሽ። አንደኛ ቆሮንቶስ 14:4-5:4-6 ከዛ 22ን።
እሺ፣ በልሳን የሚናገር ራሱን ያነጻል፣ ትንቢትን የሚናገር ግን ማህበሩን ያነጻል። ሁላችሁ በልሳን ልትናገሩ እወድ ነበረ፣ ትንቢትን ልትናገሩ ግን ከዚህ ይልቅ እወዳለሁ። ማህበሩ ይታነጽ ዘንድ ንግግሩን ባይተረጉም በልሳኖች ከሚናገር ትንቢትን የሚናገር ይበልጣል። አሁን ግን ወንድሞች ሆይ ወደ እናንተ መጥቼ በልሳኖች ብናገር በመግለጥ ወይም በእውቀት ወይም በትንቢት ወይም በትምህርት ካልተናገርኳችሁ ምን እጠቅማችኋለሁ? ከዛ 28
22
እንግዲያስ በልሳኖች መናገር ለማያምኑ ምልክት ነው እንጂ ለሚያምኑ አይደለም፣ ትንቢት ግን ለሚያምኑ እንጂ ለማያምኑ አይደለም።
አሜን። ትልቅ ልዩነት እንግዲህ አድርጓል። ጌታ ይባርክሽ። እዚህ ላይ ምን ያክል በትንቢት መናገር እንግዲህ ትንቢት ስንል ምን ማለታችን ነው? እንዴት ነው የምናስተውለው? ትንቢት በተለይም እንግዲህ ወደፊት የሚሆነውን ነገር ማስታወቅ ማለት ነው አለ። በተለይ ራእይ መድኃኒታችን ኢየሱስ ክርስቶስ በሚናገርበት ጊዜ ወደፊት ሊሆን የሚገባውን አሳውቅህ ዘንድ ብሎ ነው የሚጀምረው። ይሄ ደግሞ ለምንድን ነው? በዚህ ምድር አታላይ አለ፣ ጠላት ሴጣን አለ እና መድኃኒታችን ኢየሱስ ክርስቶስ አስቀድሜ ነገርኳችሁ በሆነ ጊዜ እንድታምኑ። ትንቢት አስፈላጊ ነው። አታላይ ስላለ ጠላት ሴጣን ከእግዚአብሔር መንገድ ፈቀቅ ሊያደርገን ስለሚሞክር፣ ትንቢት ግን በሚፈጸምበት ጊዜ ያ ነገር ከእግዚአብሔር እንደሆነ በግልጽ እናስተውላለን እና ትንቢት እንግዲህ ምንን ያነጻል አለ? ቤተ ክርስቲያንን ሁሉ ያነጻል። ጌታን በትክክል የሚያውቁ የማያውቁትም በትክክል ወደ እግዚአብሔር እንዲመጡ። በልሳን ግን ብዙ የምንኩራራበት ነገር እንዳይኖር ያስጠነቅቀናል። ምክንያቱም ልሳን ራስን ብቻ ነው የሚያንጸው። ያውም ያ የሚናገረው ሰው መተርጎም ከቻለ፣ መተርጎም ካልቻለ የሚታነጽበትን መንገድ የለም። ምክንያቱም እግዚአብሔርን የምንገናኘው እግዚአብሔር መንፈስ ስለሆነ በመንፈሳችን ነው፣ በአእምሯችን ነው፣ በማስተዋል ነው። ያለ ማስተዋል እግዚአብሔርን ማምለክም መገናኘትም አንችልም፣ አይደለም? እሺ፣ ተጨማሪ ኤፌሲዮን 4:11-13 እና አንደኛ ቆሮንቶስ 14:3-4 አንብቡ ይላል። እነዚህ ክፍሎች በአጠቃላይ ስለ መንፈሳዊ ስጦታዎች ዓላማ በተለይም ደግሞ ስለ ትንቢት ስጦታ ምን ያስተምሩናል? ምን ይላሉ? እሺ እንጨርሰው። ጌታ ይባርካችሁ። ኤፌሲዮን 4:11-13
አነባለሁ።
እሺ።
እርሱም አንዳንዶች ሐዋርያት፣ ሌሎቹም ነቢያት፣ ሌሎቹም ወንጌልን ሰባኪዎች፣ ሌሎቹም እረኞች እና አስተማሪዎች እንዲሆኑ ሰጠ። ሁላችን የእግዚአብሔርን ልጅ በማመን እና በማወቅ ወደሚገኝ አንድነት፣ ሙሉ ሰውም ወደ መሆን፣ የክርስቶስን ሙላት ወደሚሆን ወደ ሙላቱ ልክ እስክንደርስ ድረስ ቅዱሳን አገልግሎትን ለመስራት እና ለክርስቶስ አካል ህንጻ ፍጹማን የሆኑ ዘንድ ይላል። እስከ 13
እግዚአብሔር ይስጥልን። ተመልከቱ፣ እዚህ ላይ በተለይ እንግዲህ በኤፌሶን ላይ የተነገረው እነዚህ የመንፈስ ቅዱስ ስጦታዎች ለምን ይረዱናል አለ? የእግዚአብሔርን ልጅ በማመንና በማወቅ ወደሚገኝ አንድነት። በተለይ አንድ ፓስተር ትዝ ይለኛል እና ብዙዎቹን አቆምና አሁን እናንተ እርስ በርስ ችግር ሲኖራችሁ የመጣላቱን የመጨቃጨቁን ምናምን ይኖራል እና በቤተ ክርስቲያን ያ ይሆናል። አሁን ግን ፊታችሁን ወደ ክርስቶስ አዙሩ ብሎ አንድ ሰው እንደ ክርስቶስ ምሳሌ አድርጎ መሀል አረገ። ከዛ ሌሎቹ ሁሉ በዙሪያ ናቸው እና ሁላችሁም ወደ ክርስቶስ ኑ። በመካከል ያስቀመጠውን ሰው እንግዲህ እንደ ክርስቶስ አድርጎ ወደ ሁሉም ወደ መካከል በሚሄድበት ጊዜ እርስ በርስ ሩቅ የነበሩት አሁን ምን ሆኑ? ያው እንግዲህ ሰርክሉ ሲጠብ እርስ በርሳቸው ይቀራረባሉ። እና በግልጽ ምን ብሎ አስተማረ? ሁላችንም አይናችን በክርስቶስ ላይ ካረግን የእሱን ጸባይ እግዚአብሔር እንዲሰጠን እነዚህን የመንፈስ ስጦታዎች መቀበላችን የእግዚአብሔርን ልጅ ማወቅና ወደ እሱ ጸባይ ማደግ እርስ በርሳችን ደግሞ ያንጻል። እርስ በርሳችን እንፋቀራለን። በቃ በእውነት የምናደርገው ሰዎች መልካሙን ስራችሁን አይተው እግዚአብሔርን ያመሰግኑ ዘንድ እንደሚል እንደዚህ ወደ ክርስቶስ መጠጋትና ወደ ክርስቶስ መምጣት ያ የክርስቶስ ጸባይ በሙላት በእኛ ሲንጸባረቅ እርስ በርሳችን በእግዚአብሔር ፍቅር እንሞላለን። ስለዚህ እንግዲህ የክርስቶስ ለክርስቶስ አካል እንደ ፍጹማን የሆኑ ዘንድ ፍጹም መሆን የእግዚአብሔር በእውነት ባህሪ ነው እና ይህንን እንግዲህ ይናገራል። ስለዚህ እንግዲህ ስለ ትንቢት እነዚህ ነገሮች ምን ያስተምሩናል? እንዴት ነው ይህንንስ የምታስተውሉት? ብሎንግ ነው እንግዲህ እነዚህ ጥቅስ የሚሰጡት። ትንቢት አንዱ ስንናገር የትንቢት አንዱና ዋናው መድኃኒታችን ኢየሱስ ክርስቶስ ዳግም ምጽአት ነው። ታላቁ ተስፋ the great hope እነሆ በቶሎ ይመጣል ብለን በምንናገርበት ጊዜ የወንጌልን ሁሉን ነገር ያጠቃልላል። የክርስቶስን መምጣት በምንሰብክበት ጊዜ እና ይህ ራሱ ለሌላው እንግዲህ በእውነት እኛ እንዳወቅን ክርስቶስ ይመጣል እኮ ብለን ስንል ስለ ወደፊት እያወራን ነው። እርግጥ እንግዲህ ልዩ ትንቢት መናገርም ልዩ ልዩ ምስጢሮችንም ይጨምራል። ነገር ግን ጌታን ያወቀ ራሱ ክርስቶስ ይመጣል ሲል ክርስቶስን ሲያመለክት ራሱ ትንቢት ነው የምንናገረውና ትንቢት ማወቅን በእውነት የእግዚአብሔርን ጸባይ የእግዚአብሔርን ዓላማ ለራሳችን አውቀን ለሌሎች ደግሞ እንዲያውቁ የምናደርግበት ነው። እንግዲህ እስቲ አወዳድሩ እናንተም እንዴት ነው የምታዩት ይሄንን የትንቢት ስጦታ? ቤተክርስቲያንን የሚያነጻ እና በእውነት እረፍትን የሚሰጥ እንደሆነ የሚናገረው እስቲ እንዴት ነው የምታስተውሉት? ለኛ ቆሮንቶስ አንደኛ ቆሮንቶስ ምዕራፍ 14 ይሄን ያልኩትን በደንብ ያሰምርበታል። ቁጥር 3 ትንቢትን የሚናገር ግን ለማነጽና ለመምከር ለማጽናናትም ለሰው ይነገራል። ትንቢት እንዴት ነው የሚያነጸው? እንግዲህ መታነጽ ማለት እንግዲህ ከስተት ሁሉ መዳን ማለት ነው አለ እና በቃ ተቅበዝ ብዘን እንዳንቀር ምንድነው ብለን ግራ ገብቶን እንዳንቀር ይሄኛው መንገድ የምትሄዱበት ይሄ ነው ተብሎ ያ ነገር በሚፈጸምበት ጊዜ ስናይ በእውነት ሰው ሁሉ ይታነጻል። ለመምከርም ለማጽናናትም በተለይ ነገሮች ከእግዚአብሔር መሆኑን የምናየው የሚያጽናና ነው። ለምሳሌ እንግዲህ አድቬንቲስት አንዱ የተመሰረተበት ማለት ትንቢቱ ተነግሮ እነዚህ እነ ዊሊያም ሚለር መድኃኒታችን ኢየሱስ ክርስቶስ ዳግም ይመጣል በ1844 ብሎ አንጾ በጠበቁ ጊዜ ሀብት ንብረታቸውን ሽጠው በጠበቁ ጊዜ ክርስቶስ አልመጣም። ባልመጣ ጊዜ ብዙዎቹ አዘኑ። እንደውም አንዳንዱ እየተሳደበ ድሮም ከልባቸው እንዳልሆነ ያስታውቃል እነሱና እንደዚህ አታለላችሁን ምን እያሉ በፊት እንግዲህ ራሳቸው ክርስቶስ ይመጣል ብሎ ከሚናገሩት አንዱ ነው። ይህ በሆነ ጊዜ የተወሰኑቱ ይሄ ቃሉን በሙሉ ቀኑ በትክክል ነው፣ ምንድን ነው የተሳሳት ነው ነገር የቀኑን ትንቢቱን አፈታታቸው ትክክል ነው፣ ግን የተሳሳቱት ቤተ መቅደስ በሰማይ እንዳለ አልተገነዘቡም። ክርስቶስ የሚመጣው ቤተ መቅደስን ያነጻል የሚለው እቺ ምድር በሳት ሊያቃጥልና ሊያነጻ ነው ብሎ እቺ ምድር እንደ ቤተ መቅደስ አድርጎ ወሰዱት። በኋላ ግን ጥቂቶቹ ተስፋ ሳይቆርጡ በጸሎት ጌታ ሆይ ግለጽልን ብሎ ሲማጽኑት ልክ በጠዋት በሜዳ ላይ አብረው እስቲ ሌሎችንም እስቲ እናጽናና ትንቢት ያጽናናል ወገኖቼ እናጽናና ብሎ በሄዱ ጊዜ ትንቢቱ ግልጽ ብሎ ታያቸው። አእምሯቸው ወደ ዕብራውያን ምዕራፍ 8 እና ምዕራፍ 9 በሰማይ ቤተ መቅደስ እንዳለ መድኃኒታችን ኢየሱስ ክርስቶስ ደግሞ ወደ አብ መጥቶ በአብ ቀኝ እንደሚቀመጥ የሚያወራውን አሃ ስለዚህ ጌታ መድኃኒታችን ኢየሱስ ክርስቶስ ወደ ቤተ መቅደሱ እውነት በመናጠናበት ጊዜ ለካ በዚህ ምድር መጋረጃው የተቀደደው ሙሴም እንዳየው ምሳሌ ስራ የተባለው የሰማዩ ምሳሌ ነው ለካ የምድሩ። ስለዚህ በሰማይ ቤተ መቅደስ አለ በሚልበት ጊዜ በጣም ተጽናኑ፣ ተበረታቱ። ልክ ራእይ ምዕራፍ 10 ላይ እንደሚናገረው እንደገና ትንቢት ልትናገር ይገባሃል፣ ልትተነብይ ይገባሃል። እንደገና ክርስቶስ አልዘገየም ይመጣል ብለህ እንደገና ትንቢት ትናገር ዘንድ ይገባሃል በተባሉ ጊዜ እውነትም እዚህ እንዳነበብነው ቁጥር 3 ላይ ለመምከርም ለማጽናናትም ይህ ትንቢት ይጠቅማል። በጣም ተዝናኑ ያን ትንቢት በሚያስተውሉበት ጊዜ። እሺ ተጨማሪ እስቲ እናንተም ደሞ እንደው እች ቤተክርስቲያን ከሌላው ምትለይበት ምንድነው አንዱና ዋናው? እንዴት ነው እናንተ ከመካነ ኢየሱስ ከኦርቶዶክስ እንግዲህ ወደዚህ ቤተክርስቲያን በእምነት ስትደባለቁ ልዩናት ብላችሁ የመጣችሁበት ዋናው ነገር በምን ታስተውላላችሁ? ሄሎ ጻጥ ስትሉ ያስደነግጣል።
ሄሎ
አቤት ፓስተር ሲብ
እግዚአብሔር የተመሰገነ ይሁን። እኔ ዝም ብዬ ሳዳምጥ ነበርኩ ሌሎች ይናገሩ ይሆናል ይላ እቺን በዚህ በመጨረሻ ዘመን ላይ በዚህ በመጨረሻ ዘመን ላይ እግዚአብሔር እቺን ቤተክርስቲያን እሰጥ ለኛ የሰጠን አምላክ የተመሰገነ ይሁን። እቺ ቤተክርስቲያን በብዙ መንገድ ትለያለች እና ትለያለች። አንደኛው በእግዚአብሔር ቃል መሰረት ነው የምትጓዘው። ሁለተኛ በትንቢት መንፈስ መሰረት ነው የምትጓዘው። ሶስተኛ በሚታነባው በሚታጠነው በወንጌል በዳንኤል በራእይ በእነዚህ ትለያለች። ማን ነው ዛሬ ፕሮቴስታንት ቤተክርስቲያን ዳንኤል 7:25 የሚያነባው ወይም ደግሞ 8 ዳንኤል 8:14 ትንቢት የተናገረውን 3260 ዓመታትን ያንን በዳንኤል ላይ የሚፈታውን በራእይ ላይ የሚፈታውን እቺ ቤተክርስቲያን እሱን ታነባለች እና እኛ በእውነት እቺን ቤተክርስቲያን አባል በመሆናችን እግዚአብሔር ለማሰግን ይገባልላ። ያለ ሆነውን ነገር አይናገርም የማይበላውን እንጀራ አትናገርም እቺ የብልጽግና ወንጌል አሰብክ እቺ ቤተክርስቲያን። ስለዚህ እቺ ቤተክርስቲያን ከሌሎች ቤተክርስቲያናት የተለየች ናት። ቅድም አንተ እንደጠቀስከው ትንቢት ተናግሮ ነበርና በዊሊያም ሚለር እና በዚያን ጊዜ ተስፋ ቆርጦ በተቀመጡ ጊዜ ነው ኤለን ዋይት እግዚአብሔር የተገለጠላትና ማንም የጌታችን ኢየሱስ ክርስቶስን መጣበት ቃል እንደማያውቅ በሷ ተገለጠ። ቤተክርስቲያኗ 1844 ተመሰረተ። እስከዛሬ ድረስ ሳትናወጥ ዛሬ ወደ 200 በላይ በሆኑት አገሮች ወንጌል እየሰበከች ነውና እኛ የተለየን የእግዚአብሔር ምርጥ ወገኖች ዛሬ ማን ነው የኢየሱስን መልአክ መልእክት የሚሰብከው? እቺ ትሰብካለች። በዚህ በመሳሰሉት ሁሉ እቺ ቤተክርስቲያን የተለየች ናት። አመሰግናለሁ። ትንሽ አስተራዘምኩብሽ።
አይ ጥሩ ነው። ምንናገር ጠፍቶ እግዚአብሔር ይስጥልን። አሜን። እንግዲህ ይሄንንም እኛም ልንል እሺ። አቤት
ካጠፋሽ ጥሩ ነገር ሰጠና መሳሰበ ያመጣልን። እግዚአብሔር ይመስገን። እቺ ቤተክርስቲያን ከሌላ ለው የምትለይበት መጽሐፍ ቅዱስ በሙሉ በእውነት ታስተምራለች። ይልቁም ሰንበትን የተረሳው ሰንበትን ወደ ህግ ወደ ምስክርም ሄዱ እንዲህ ያለ ነገር ባይናገሩ ንጋት አይበራላቸውም ይላል። ብትወዱን ትእዛዜን ጠብቁ ይላል። ጌታ ሆይ ሰማይ የሚሄድ አይደለም የአባቴ ፍቃድ የሚያደርጉ ናቸው። ምንድነው ያመት ብትወዱን ትእዛዜን ጠብቁ። የእግዚአብሔር ቃል ሙሉ ስለምታስተምር ባልኖርንበት ነኛ ማንከተለው ፍቅር ስለምታስተምር ይሄ ቤተክርስቲያናችን እውነተኛ ቤተክርስቲያን ነች።
እግዚአብሔር ይስጥልን። እንግዲህ ዋናው መሰረቱ ትንቢትን ማስተዋል በመንፈስ ቅዱስ ላይ በእውነት እግዚአብሔር ይህንን ትንቢት ለሰው ልጅ የሰጠው ወደፊት ሊሆን የሚገባውን በሚናገርበት ጊዜ አሁን እንዳስተማረን ለማስተማር ለማነጽና ለማጽናናት ይረዳል ትንቢት ብሎ ያቀረበውን ነው። የሐዋርያ ሥራ ምዕራፍ 15 ቁጥር 32 ስትሄዱ ይሁዳና ሲላስም እንግዲህ በተለይ የሐዋርያትን agal gulot bam nebet gize kagar agar yezoru yastamru nebber ihenin ye getan unetin unetin taqallachu unet arnet tawachachuallechna ihenin kelelaw ke farisawyan telayito unetu selegebbacho yam tinbitunum bemastawal gidi beminagerubet gize menfesen hullu be egzabier በወጣቶችም በሽማግሌውም ሁሉ እንደሚያፈስ እና ወንጌሉ ሁሉ እንደሚሰራጭ የተናገረውን በዚህ ላይ እንዲላል ይሁዳና ሲላስም ደግሞ ነቢያት ነበሩና ወንድሞችን በብዙ ቃል መክረው አጸኗቸው ብሎ ይናገራል እና ለማጽናት ይጠቅማል ትንቢትን ማወቅ እዚህ ላይ እንደምናየው እንግዲህ እቺ ቤተክርስቲያን የዳንኤልን መጽሐፍ ራእይን እና የራእይ መጽሐፍና ዳንኤልን ትንቢት በማስተዋል ላይ ብዙዎቹ አይ ይሄ ተገለጸልን ብሎ ይከድኑታል ጣሉ ግን እዛ ላይ የሚለው ክርስቶስ ለባሪያዎቹ ሊገልጽ ግልጽ እንደውም ይሄ ግልጽ የሆነውን ነገር በታላቁ ተጋድሎ ላይ የተመሰረተው ጠላት ሰይጣን ምን ያክል ከሰማይ ጀምሮ ኃጢያት እንደሰራ ተግሉ ከመዳንታችን ኢየሱስ ክርስቶስ እንደሆነ ኢየሱስ ክርስቶስ ደግሞ ያለምን ህዝብ ሁሉ ያድን ዘንድ እኔና እናንተን እንግዲህ በእውነት መርጦናል ዞር ብለን እንግዲህ ከብሉይ እስከ ራእይ መጨረሻ ቃሉ የተጻፈልንን በመናጠናበት ጊዜ ሙሉ በሙሉ በየቦታው ትንቢቶች እናያለን ከመጀመሪያው ጀምሮ ዘፍጥረት ምዕራፍ ገና ሲጀምር ራሱ ጠላት የሰው ልጅ ባታለለ ጊዜ እግዚአብሔር ራሱ የመጀመሪያው ወንጌል ሰጣቸው የተባለው ዘፍጥረት ምዕራፍ 3:15 ነው። በዘርሽና በዘርህ መካከል ጠላትነትን አደርጋለሁ ታላቁ ተጋድሎ ጠላትነትን ማድረጉ እኛ በጠላትን በቃ ተቻርከን ከሱ ጋር ሆነን እግዚአብሔርን እንዳንዋጋና ለዘላለም ሰይጣን እንደሚጠፋ አብረን እንዳንጠፋ እግዚአብሔር ምን አደረገ? ጠላትነት እናደረገ። እና ያንቺ ዘርና ካንቺ የሚወጣው የሰይጣንን ጥንቅላት እንደሚቀጠቅጥ። እንግዲህ ይሄ ትንቢት ነው ተመልከቱ። እና መድኃኒታችን ኢየሱስ ክርስቶስ በእውነት ጊዜው በደረሰ ጊዜ በሞቱ ጠላት ሰይጣንን አቸነፈ እኛን በደሙ ዋጀን ገዛን እና ለዘላለም ከሱ ጋር እንድንኖር ያቀደውና ይህ ትንቢት ነበር ከዛ ጀምሮ ከዛ ፍጥረት ጀምሮና በትንቢት የተሞላ ነው የእግዚአብሔር ቃል ትንቢቱን ደሞ በመናስተውልበት ጊዜ በእውነት ለሌሎቹ መበረታታትን መጽናናትን እና ተፋ መስጠትን ይሄንን ይናገራል እንግዲህ እኛ ከሌሎች ሰዎች የተለየናል ለምን እግዚአብሔር ይሄንን ይገልጻል እሺ ሐሳብ እንግዲህ እንዳልኩት ለኛ ብቻ አይደለም ይሄ እኛ የተለየን ስለሆነ ሳይሆን እግዚአብሔር ይሄን ትንቢት የገለጸልን ለምንድን ነው ለዓለም ሁሉ እንድናበራ
እግዚአብሔር መስጋን ለምንዋሽ
እና በእኛ በሙሉ እንግዲህ የተሰጠንን ለሌላው እንድናካፍል የተጠራንና ይሄንን ትንቢት ደግሞ በማስተዋላችን ምንኩራራበት ሳይሆን ይልቅስ ትልቅ ኃላፊነት እንዳለብን አውቀን ወየውልን ለለን በእውነት የእግዚአብሔርን ስራ የምንሰራበት ዋና ነገር ነው አሞጽ ምዕራፍ 3:7 እግዚአብሔር አምላካችን ለሚወዳቸው በሙሉ ለባሪያዎቹ አንድም ነገር ሳይገልጽ በፊት ምንም አያደርግም ብሎ ይናገራል። ይሄ እግዚአብሔር እንግዲህ ምንም ሳይገልጽ አይናገርም የሚለው ትንቢቱን ሁሉ ለህዝቡ ሁሉ ይሰጣል እና ከዛ ባሪያዎቹ ደግሞ ይሄንን ለሌሎች ሁሉ ያካፍላሉ። ዳዊት ራሱ በመናይበት ጊዜ ያው ንጉስ ነበር ዘማሪ ነበር ግን መጽሐፍ ቅዱስ እሱንም ነብይ ብሎ ያስቀምጣል ሁለተኛ ትርጉም ደግሞ ይሁዳና ሲላስ ነቢያት ተብሎ በተጠቀሱበት ሐዋርያት ሥራ ቅድም ያነበብኩት 15:32 ላይ እነዚህ አሁን እንግዲህ ይሁን እንጂ የነርሱ ትንቢት ያተኮረው ወንድሞችን በብዙ ቃል መክረውና አንጸው የክርስትና ሕይወታቸውን ይቀጥል ዘንድ በሚለው ላይ ተመሰረተ ነው ብሎ ይናገራል። እንግዲህ ትንቢት ወይም ደግሞ መንፈሳዊ ስጦታዎች እንደምናየው ልክ ለደቀ መዛሙርቱ በእውነት የእግዚአብሔር መንፈስ በእነሱ ላይ አድሮ ትንቢትን በመናገር በመፈወስ የመሳሰሉትን ሁሉ በዛ ስጦታው አላበቃም ይላል። እዚህ ላይ ሰንበት ትምህርት አስተማሪ ላይ ይህ ስጦታ እስከ መጨረሻ ድረስ ሊቀጥል ይገባል። ሐዋርያት ሥራ ምዕራፍ 2:39 ላይ በምታዩበት ጊዜ ምዕራፍ 2:39 የተስፋው ቃል ለእናንተና ለልጆቻችሁ ጌታ አምላካችንም ወደ እርሱ ለሚጠራቸው በሩቅ ላሉ ሁሉ ነውና ብሎ ይናገራል። ይህንን ቃል ለሚሰሙት ሁሉ ለወደፊትም ሁሉ ጭምር። እንግዲህ ይሄ የእግዚአብሔር ስጦታ የትንቢት ስጦታ በአንዴ የሚቆም አይደለም። ትንቢቶች የተነገረው መፈጸሚያ ጊዜ ያላቸው ዘዳግም 18:22 ኤርምያስ 28:8-9 እንደገና ደግሞ መልእክቱ ቀደምት ነቢያት ካስተላለፉት መልእክት ጋራ ሁል ጊዜ ደግሞ ይስማማል። መልእክት መጽሐፍ ቅዱስ አንዱና ዋናው ነገር እርስ በርሳቸው የሚጣጣሙ ናቸው። እስቲ ይሄኛውን ክፍል ሳታለን እስቲ ይሄኛውን ክፍል አንብቡልን። ዘዳግም 13:1-3 ኢሳይያስ 8:20 ዘዳግም 13:1-3
አነባለሁ። በመካከልህም ነቢይ ወይም ህልም አላሚ ቢነሳ ምልክትም ተአምርም ቢሰጥህ እንደነገርህም ምልክቱ ተአምራቱም ቢፈጸም እርሱ ሄደን የማታውቃቸውን ሌሎች አማልክት እንከተል እናምልካቸውን ቢልህ አምላክህን እግዚአብሔርን በፍጹም ልብህ በፍጹምም ነፍስህ ተወዱት እንደሆነ ያውቅ ዘንድ አምላካችሁ እግዚአብሔር ሊፈትናችሁ ነውና የዚያን ነቢይ ቃል ወይም ያን ህልም አላሚ አትስማ።
አሜን። ጌታ ይባርክሽ። ግልጽ ነው እና በሐሰተኛ ነቢያቶች በተለይ በእኛ ዘመን ሊነሱ እንደሚችሉ ከሰማይ እስራትን እስከሚያወርዱ ድረስ ሊመጡ ይችላሉ። ነገር ግን መፈተኛችን የእግዚአብሔር ቃል ነው። ይሄንን ደግሞ ኢሳይያስ ምዕራፍ 8:20 ላይ ያስቀምጠዋል። 8:20 ወደ ህግና ወደ ምስክሩ ሂዱ። እንግዲህ ህግ የሙሴ መጽሐፍ ነው። ዘፍጥረት ጀምሮ እስከ ዘዳግም ያለውን ክፍል የሚያመላክት ነው። ምስክሩ ደግሞ የሚለው ምንድነው? ምስክር በእውነት ምስክር እንግዲህ የትንቢት መንፈስ ነው እና የትንቢት መጽሐፍት በሙሉ ያሉት እንደ ምስክር አድርጎ ራእይ 19:10 ላይም በግልጽ ይናገራል። እና ወደ ህጉ እና ወደ ምስክሩ የሚለው መጽሐፍ ቅዱስን ጠቅላላ ማለቱ ነው እንግዲህ። እና ወደ ህግና ወደ ምስክሩ ሂዱ፣ እንደዚህም ያለውን ቃል ባይናገሩ ንጋት አይበራላቸውም። በቃ ከመጽሐፍ ቅዱስ ውጪ ከሆነ ይሄ ከእግዚአብሔር መንፈስ እንዳልሆነ አሁን እህቴ እንዳነበበችልን ያንን ማስተዋል ይገባናል። ስለዚህ መጽሐፍ ቅዱሳችንን ማወቅ በጣም አስፈላጊ ነው። አንደኛ ትንቢትን እንረዳለን፣ ሁለተኛ ትንቢት ሲፈጸም በእግዚአብሔር ዘንድ ይሄ ከእግዚአብሔር ነው ብለን ለያለን ከዛ መጽሐፍ ቅዱስ ውጪ ከሆነ ግን ይሄ የእግዚአብሔር መንፈስ አይደለም ምክንያቱም በኋላ በመጨረሻ ዘመን በጣም አታላይ ነው ጠላት ሰይጣን የሚመጣው በራሱ ስም አይደለም በክርስቶስ እኔ ህግን ውጫለሁ በማለት ከዛ ሲባርክ ታምራትን ሲሰራ በልዩ ልዩ ነገር ይሄ ከእግዚአብሔር የበቃ ልክ ሳይመን ሜጋን ይሄ የሚሰራው ነገር ሁሉ የእግዚአብሔር ጣት ነው ብሎ አምኖ በተቀመጡ ጊዜ ነገር ግን እነ ጳውሎስ በመጡ ጊዜ ይህን መንፈስ ለኔም ስጡኝ ብሎ ብዙ ብር ባመጣ ጊዜ እንደምታቁት ብር ካንተ ጋር ይጥፋ ብሎ አይኑ እንደታወረ በኋላም ጸልዩልኝ ብሎ ጸልዩለት እንደተፈወሰናልና ልክ እንደዛው የእግዚአብሔር ብሎ ያሉትን ተታለሉ በመጨረሻም እንግዲህ በጣም ከባድ ጊዜ መጣል ግን ቃሉን ያወቀ በምን ይፈትናል በቃ እንደ ህጉ ማለት ያው አሮጌው ትርጉምና አዲሱም ትርጉም የነቢያትም ውስጥ ያሉትንም እንግዲህ እንደ ሕዝቅኤል እና አሞጽ የመሳሰሉት ሁሉ አብዛኛው ትንቢት ያለው ነው እና እነዚህም በሙሉ ራእይም ዳንኤልም ጨምሮ ሕዝቅኤልም ጨምሮ እንደነዚህ ካልተናገሩ የንጋት ብርሃን የላቸውም ከእግዚአብሔር አይደሉም ማለት ነው የጨለማ አካሎች ናቸው ስለዚህ ወገኖቼ ሆይ እንግዲህ መደምደሚያው በእውነት ጳውሎስ እንዳለው እንደውም የበለጠ ትንቢትን ማስተዋል ፈልጉ በሚልበት ጊዜ በዚህ በመጨረሻ ዘመን ሊያቆየን የሚችል የእግዚአብሔር ነጻ ስጦታ ሁሉ ሊያገኘው የሚችለው በእውነት ይህንን የትንቢትን ማስተዋል ነው እርግጥ በትንቢት ተሞልቶ በመንፈስ ተሞልቶ ብዙ ልዩ ልዩ ትንቢትን የሚናገሩ እግዚአብሔር ሊያስነሳ ይችላል አሁንም ነገር ግን በቂ በሙሉ ተሰጥቶናል የሚልም አይነት ትምህርት አለ ጌታ ሌላ ብርሃን ሊሰጠን ይችላል ግን ሌላ ብርሃንም ባይኖር በዚህ በተሰጠን ብርሃን እስከ መጨረሻው ልንጸና እንችላለን እና ይህንን እግዚአብሔር ስላደረገልን ክብር ሁሉ ለሱ ይሁን እንግዲህ ሰዓታችን የገፋች በዚህ ላይ እናበቃለን የበለጠ እግዚአብሔር ይህንን የትንቢት መንፈስ መጽሐፍ እንድናስተውል ጸጋውን ያብዛልን አንፍራው ሆነ ብለን በተለይ ዳንኤልን ራእይን በእኛን የሚያመላክተውን ሁሉ እያነብብን ጌታን እየተማጸንን እንዲገልጽልን ማጥናት በጣም አስፈላጊያችን ነው ሁሉ እንግዲህ የትንቢቱ መደምደሚያ መድኃኒታችን ኢየሱስ ክርስቶስ እነሆ በቶሎ ይመጣል ይሄ ትንቢት ነው የሚፈጸም ትንቢት ነው ታላቁ ተስፋችን ነው በዚህ እግዚአብሔር ያጽናናል እግዚአብሔር ይባርካችሁ አጭር ጸሎት የሚያደርግልን በፈቃደኝነት ጠይቃለሁ ለዚህ መደምደሚያ እሺ
በሰማይ ያለህ አባታችን እጅግ አርገን እናመሰግናለን ስለ ቃልህ እውነት ሕያው ስለሆነው ቃል እጅግ አርገን እናመሰግናለን ዛሬም ደግሞ ስላጠናነው እውነት እጅግ አርገን እናመሰግናለን አባት ሆይ በሕይወታችን በቤተ ክርስቲያናችን በቤታችን አብልጠን ልንይዘው ልናስቀድመው የሚገባውን ነገር ፍቅርን ለእያንዳንዳችን እንድትሰጠን በልባችን ጌታ ሆይ የምናፈቅር በጎናችን ያለውን ሰው ጌታ ሆይ አንተ እንደምትወደው የምንወድና አንተ እንደምትወደው የምንገናኝ እንድንሆን እንድትረዳን እንጸልያለን ዛሬ የሰማነው እውነት ደግሞ ጌታ አባት ሆይ ይበልጥ እንድናጠናው ዛሬ ውዥንብር በበዛበት በዚህ ዘመን አባት ሆይ የጸዳ ጥርት ያለ መንገድ እንድታሳየን እግዚአብሔር አባት ሆይ በድፍረት ለሌሎች መናገር የምንችለው እውነት በልባችን ውስጥ እንዲቀመጥልን እንጸልያለን ቀሪውን ጊዜ ሁሉ ከኛ ጋር አሁን በጌታ በኢየሱስ ክርስቶስ ስም አሜን።
ሻሜን አሜን። እግዚአብሔር ይባርክሽ ማሳ። እግዚአብሔር ይባርክ ዶክተር ጌታውን ጸጋውን ያብዛልህ አንተን በሰብንም እግዚአብሔር አምላክ ይባርክ እንዱም በማንበብ የተባበራችሁት ሁሉ ተጨማሪ ሐሳብም እግዚአብሔር ይባርካችሁ። ጸጋውን ያብዛላችሁ ላለው እኛም በተማርነው ጸንተ መኖር እንድንችል እግዚአብሔር አምላክ ይርዳን። ሁላችሁም እንኳን ደህና መጣችሁ። ከዚህ ቀጥሎ እህታችን ዘመና የታደለ በዝማሬ ታገለግልናለች። እንኳን ደህና መጣሽ። ጊዜውን ላንቺ እሰጣለሁ። ጌታ ይባርክሽ።
እሺ፣ ለእግዚአብሔር ክብር ዘምራለሁ። በአዲስ መጽሐፍ 200 መጽሐፉን ስጠኝ የሚለው
መጽሐፉን ስጠኝ ብርሃን እንዲሆነኝ በችግር ጊዜ ደስ እንዲያሰኘኝ የሰላም ጮራን ማንም የማይጋርደኝ ኢየሱስ መጣልኝ እኔን ሊያድነኝ። መጽሐፉን ስጠኝ ብርሃን እንዲሆነኝ በቀጭን መንገድ ብርሃንህ ይምራኝ። ሕግና ተስፋ ፍቅርና ደስታ እስከ ዘላለም እንዲኖሩልን። መጽሐፉን ስጠኝ ልቤ ሲሸበርሳል ኃጢአት አዘንም ነፍሴን ሲያስቸግር የከበረውን የአንተን ቃል ልማር ኢየሱስ መቅረቡን በእምነት ልመልከት። መጽሐፉን ስጠኝ ብርሃን እንዲሆነኝ በቀጭን መንገድ ብርሃንህ ይምራኝ። ሕግና ተስፋ ፍቅርና ደስታ እስከ ዘላለም እንዲኖሩልኝ። መጽሐፉን ስጠኝ መንገድ እንዲበራ ምድራዊ ተድላ እንዳያታለኝ በጨለማ ውስጥ እንዲያበራልኝ ቃልህ ነው መንገዱን የሚያሳየኝ። መጽሐፉን ስጠኝ ብርሃን እንዲሆነኝ በቀጭን መንገድ ብርሃንህ ይምራኝ። ሕግና ተስፋ ፍቅርና ደስታ እስከ ዘላለም እንዲኖሩልኝ። መጽሐፉን ስጠኝ ያንን የሕይወት መብራት ከሐዘን ስፍራ እርሱን አብራልኝ። የሰማያዊውን ብርሃን አሳየኝ ቃልህን እንዳስተውል አድርገኝ። መጽሐፉን ስጠኝ ብርሃን እንዲሆነኝ በቀጭን መንገድ ብርሃንህ ይምራኝ። ሕግና ተስፋ ፍቅርና ደስታ እስከ ዘላለም እንዲኖሩልን። አሜን።
አሜን አሜን። እግዚአብሔር ባርክሽ፣ ዘመነ ጸጋውን ያብዛልሽ። አንቺን ተሳሽንም እግዚአብሔር አምላክ ይባርክ። ይሄን መጽሐፉን በእውነት እንዲሰጠን በሱ እንድንመራ እግዚአብሔር አምላክ ይርዳን በተሰጠን። እሺ፣ አሁን ወደ ቃሉ እንሄዳለን። ፓስተር በየነ እንኳን ደህና መጣ። ጊዜውን ላንተ ሰጣለሁ። ጌታ ይባርክ። እንደገና ፓስተር በየነ ግባ። አሁን ይሰማል። እንኳን ደህና መጣህ።
ይሰማል። አሁን
ይሰማል። አዎ፣
ጥሩ። እግዚአብሔር እናመሰግናለሁኝ የዳዊት በዳዊት ህይወት ዙሪያ የጀመርነውን ትምህርት እንቀጥላለን። ዛሬ ክፍል 6 ነው የምናጠናው። የዛሬው ትምህርታችን ርዕስ የዋሻው ነዋሪ ይላል። እንግዲህ ባለፈው ሳምንት እንዳየነው ዳዊት ፍራውን አጥቷል። ባለፈው ሳምንት የዳዊት ምርኩዞች ተወገዱ በመርዕስ ከዳዊት አንድ በአንድ የተወሰዱ ነገሮችን ሰዎችን አይተናል። ዳዊት አሁን ፍራውን አጥቷል፣ ምስቱን አጥቷል፣ ቤቱን አጥቷል፣ መካሪውን የቅርብ ወዳጁን ዮናታንንም አጥቷል። በመጨረሻ ለራሱ ያለውን ክብር ጭምር አጥቷል። ተጨንቀው ወደ ጥላቶቹ አገር ወደ ጌት ሄዶ እዛ በሄደበት ጌት ደግሞ ታቃላችሁ የባለፈው እንዳነሳ ነው የጎልያድ አገር ነው። ወደዛ ወደ ጌት ንጉስ ወደ ጌት እንደሄደና በመጨረሻ ማንነቱ ሲታወቅ ምን ሊያደርግ ነው ይሄ ወደዚህ የመጣው ብለው ሰዎች እንደሱበት ይዘው ወደ ንጉሱ እንደወሰዱት እዛ እብድ ለመምሰል ላጩን በጥሙ ላይ ያትረከረከ በመሬት ላይ ወድቆ እንደተንፈረፈረ አላ ደግሞ ይጌት ንጉስ እኔ በቄብዶች አሉኝ ተጨማሪ እብድ አልፈልግም መልሱት ብሎ እንዳባረረው አይተናል። ከዛስ ምን ሆነ? ዛሬ የምናየው ዳዊትን ዋሻ ውስጥ ስለዚህ ነው ርዕሱን የዋሻ ነዋሪ አልኩት። አንደኛ ሳሙኤል ምዕራፍ 22 ቁጥር 1 ዳዊትም ከዚያ ተነሳ ወደ አዶላም ዋሻ ኮበለለ። ወንድሞቹና ያባቱ ቤተሰብ ሁሉ ይህን በሰሙ ጊዜ ወደሱ ወደዚያ ወረዱ ይላል። ይህ ወቅት ለዳዊት የመከራ ሰዓት ነበር። በሕይወቱ እንደዚህ አዝኖ አያውቅም። ከሁሉ ነገር ርቆ ብቻውን በጨለማ ዋሻ ውስጥ ተደብቆ ነበር። እንደ ማንኛውም ሰው የሚወዳቸው ነገሮች ነበሩት፣ የሚወዳቸው ሰዎችም ነበሩት። አሁን ግን ከእግዚአብሔር በስተቀር ምንም ነገር አልነበረው። በመዝሙረ ዳዊት 142 ስሜቱን እንዲህ በማለት ይገልጻል። መዝሙረ ዳዊት 142 ከቁጥር 1 እስከ 7 ያለውን አንብቡ። ድምፅን ከፍ አድርጌ ወደ እግዚአብሔር እጮሃለሁ። ድምፅን ከፍ አድርጌ ወደ እግዚአብሔር ልመና አቀርባለሁ። ብሶተንም በፊቱ አፈሳለሁ። ችግረንም በፊቱ እናገራለሁ። ውስጤ በውስጤ ስዝል መንገደን የምታውቅ አንተ ነህ። መተላለፊያ መንገድ ላይ ወጥመድ በስውር ዘርግተውብኛል። ወደ ቀኝ ተመልከት እይም፣ ስለኔ የሚገደው የለም። ማምለጫ የለኝም፣ ስለ ነፍሴም ደንታ ያለው የለም። እግዚአብሔር ሆይ ወደ አንተ ጮሃለሁ። ደግሞም አንተ መጠጊያዬ ነህ፣ በሕያዋን ምድር እድል ፈንታዬ ነህ እላለሁ። እጅግ ተስፋ ቆልጫለሁና ጩኸቴን ስማ። ከአቅም በላይ ሆነውብኛልና ከሚያሳድዱኝ አድነኝ። ስምህን አመሰግን ዘንድ ነፍሴን ከወህኒ አውጣት። ከምታደርግልኝም በጎ ነገር የተነሳ ጻድቃንን በዙሪያዬ ይሰበሰባሉ ይላል። ከዚህ መዝሙር የዳዊትን ችግር እልቀት መረዳት ይቻላል። ሁላችንም እንጸልያለን። እኔም ትናንት ማታ ከመተኛቴ በፊት ጸልያለሁ ብዬ አስባለሁ። እንደ ዳዊት ግን ድምጼን ከፍ አድርጌ አልጮኩም፣ እንደሱ አልተቸገርኩማ። ዳዊት ብሶተን በፊቱ አፈሳለሁ ይላል። አፈሳለሁ ለማለት የተጠቀመበት ቃል ለኃይለኛ ዝናብ በኃይል ለሚፈስ ፈሳሽ የሚጠቀሙበት ቃል ነው። ኃይለኛ ማዕበል፣ ኃይለኛ ዝናብ እየዘነበብኝ ነው። የመከራ ዝናብ የችግሩን ጥልቀት ያሳያል። ቃል ከተደበቀበት አዱላን ዋሻ ሆኖ አድነኝ ድረስልኝ እያለ ድምፁን ከፍ አድርጎ ይጮኋል። እኔ ዋሻ ውስጥ አድሬ አላቅም፣ እናንተም የምታውቁ አይመስለኝም። ዋሻ መስኮት የለው፣ በር የለው። ዋሻ ውስጥ አልጋ አይታሰብም፣ ትራስ አይታሰብም። ዋሻ ውስጥ በቂ አየር የለም፣ ብርሃን የሌለው ቦታ። እዛ ውስጥ ሆኖ በእግዚአብሔር ተስፋ አልቆረጠም። ያኔ በቤተልሔም ያባቱን በጎች ከሚጠብቅበት ንጉሥ ትሆናለህ ብሎ የቀባው ጌታ መሆኑን ያምናል። እግዚአብሔር አሁን ሐሳቡን ቀይሮ ይሆን? የለም፣ አሁንም ሐሳቡን አልቀየረም። ዳዊት ወደ ታቀደለት ቦታ ለመድረስ መቀረጽ አለበት፣ ስልጠና መውሰድ አለበት። እግዚአብሔር ዝም ያለው ዳዊት ስልጠናውን እስኪጨርስ ነው። የአዱላም ዋሻ ለዳዊት የማሰልጠኛ ማዕከል እንጂ የህይወቱ ማብቂያ አይደለም፣ አልነበረም። በሰው ወይም በስጋ አስተሳሰብ በቃ ተሸንፈሃል፣ ይህን ወይም ያን በደል ፈጽመሃል፣ አሁን ልትጠገን እስከማትችል ተሰብረሃል፣ ምናልባትም ህይወትን ብታጠፋ ይሻላል የሚሉ መልእክቶች ይመጣሉ ወደ አንተ። እግዚአብሔር ግን እንዲህ ይላል፣ ዋሻ ውስጥ ነህ። እዚህ የተቀመጥክበት ለምክንያት ነው። ወደ ታቀደልህ ግብ የምትደርሰው በዚህ ዋሻ አልፈህ ነው። እንደገና እንደ አዲስ ትጀምራለህ፣ ታቆጠቁጣለህ ይላል እግዚአብሔር። ይህ መኖሪያህ አይደለም ይሄ ዋሻ። ዳዊት በዋሻ ውስጥ ተደብቆ ሳለ እግዚአብሔር ምን አደረገ? አንደኛ ሳሙኤል 22:1 ወንድሞቹና የአባቱ ቤተሰብ ሁሉ ይህን በሰሙ ጊዜ ወደ እርሱ ወደዚያ ወረዱ። ከጥቂት ጊዜ በፊት የዳዊት ቤተሰቦች ዳዊት መኖሩን እንኳን ዘንግተው ነበረ። ሳሙኤል ወደ እሴይ ቤት ንጉሥ የሚሆን ሰው ለመቀባት በመጣ ጊዜ የዳዊት አባት እሴይ የዳዊትን መኖር እንኳን ረስቶ ነበር። ልጆች እነዚህ ብቻ ናቸውን ብሎ ሌላ ልጅ እንዳለው እንዲያስታውስ ያደረገው ሳሙኤል ነበር። ለወንድሞቹ ስንቅ ይዞላቸው በሄደ ጊዜም ለመታየት ነው የመጣው፣ ቶሎ ወደ በጎቹ ጥበቃ ተመለስ ብለውት ነበረ። አሁን ዳዊት ልቡ ተሰብሯል። የሚደገፍባቸው ምርኩዞቹ ሁሉ ተወስደውበታል። ማንም ወደ እሱ ይመጣል ብሎ አልተጠባበቀም ነበረ። ነገር ግን እነዚያ ከዚህ በፊት ያጥላሉት ወንድሞቹና አባቱ ዳዊት ወደ ተደበቀበት ዋሻ መጡ። ምን ተሰምቶት እንደሆነ አላውቅም። በዋሻው ስትሆኑ ሌላ ሰው ባያያችሁ ትመርጣላችሁ። ለንጉስነት የታሰበው ሰው ትናንትና ጎልያድን የገደለ ዳዊት እልፍ ገደለ፣ ሳውል ሺህ ገደለ ተብሎ የተዘፈነለት ጀግና ሰው ዋሻ ውስጥ ቢያየው ምን ይሰማው? ምን ይለው ይሆን? የት ይደርሳል የተባለ ጥጃ ቄራ ተገኘ ብሎ ይተርትበታል። ዳዊት ለቤተሰቡ ኑ ጠይቁኝ ብሎ መልእክት አላከም። ነገር ግን ራሳቸው ሰምተው እሱ ወዳለበት መጡ። ቁጥር 2ን ስናነብ አንደኛ ሳሙኤል 22:2 ስናነብ ወደ ዋሻው የመጡ የዳዊት ቤተሰቦች ብቻ አልነበሩ። ቁጥር 2ን ስናነብ የተጨነቀ ሁሉ፣ ብድር ያለበት ሁሉ፣ የተከፋ ሁሉ ወደሱ ተከማቹ ይላል። እሱም በላያቸው አለቃ ሆነ። ከሱ ጋር 400 የሚያህሉ ሰዎች መጡ ይላል ወደዚያ ዋሻ። የሚገርም ነው። ወደ ዋሻ የመጡ ሰዎች ምን ይመስላሉ? ምን ይመስሉ እንደነበር ተመልከቱ። የተጨነቀ ሁሉ ብድር ያለበት አራጣ ወይም ወለዝ በላዩ ላይ የተጫነበትና እዳው መክፈል ያልቻለ የተከፋ ህይወት የመረረው እንደዚህ አይነት ሰዎች ወደ ዋሻ መጉረፍ ጀመሩ። ይምን ያህል ህዝቡ በሳውል አስተዳደር ከልክ በላይ እንደተጎሳቆለ ያሳያል። ህዝቡ ከአቅሙ በላይ የሆነ ግብር እንዲከፍል ተገዶ ነበር። በደል ጭቆና ይደርስበት ነበር። ሳውል የመንፈስ ጭንቀት የነበረበት እብድ መሪ ነበር። ከዚህ የተነሳ ህዝቡ ተሰቃይ ይታያችሁ። ዳዊት ሸሽቶ ተደበቀበት ዋሻ ወንድሞቹ፣ አባቱ፣ ሌሎች ተጨማሪ 400 ሰዎች ተከላቀሉ እዛ ዋሻ። ለቤተሰቡ ማረፊያ ሰጥቷቸው ሲያበቃ ሌላ ይመጣል። አንዱን አስተናግዶ አረፍኩ ስል አሁንም ሌላ ይመጣል። አይገርምም? በዳዊት ህይወት እግዚአብሔር እቅድ ነበረው። ዳዊት ካሁን በኋላ ለምንም ማረባም ተጥያለው ብሎ አስቦ ይሆናል። በስህተት ተስተውሏል። ወደ ዋሻ ተሰዷል። ሳስበው 400 ሰዎች መሪያችን አንተ ነህ አሉት። ጨለማው ዋሻ የዳዊት ጦር ማሰልጠኛ ቦታ ሆነ። የዳዊት ጦር በጣም ኃይለኛ ነበር። በተሰለፈበት ሁሉ ድል የሚቀዳጅ ጦር ሆነ የዳዊት ጦር። በኋላ ዳዊት ስልጣን ሲይዝ ዙፋን ላይ ሲወጣ የካቢኔው አባላት የሆኑት እነዚህ ሰዎች ነበሩ ከሱ ጋር ወደ ዋሻ ሄዱ የተሰደዱ። ወገኖች ዳዊት ተመቶ ነበረ። ከጎኑ የሚቆም አንድም ሰው አልነበረም። መደገፊያዎቹ ሁሉ ተወስደውበት ነበረ። አሁን በዋሻ ውስጥ ነው። ማየት የሚችለው ወደ ላይ አንጋጦ ነው። ተስፋ የሚያደርገው እግዚአብሔርን ብቻ ነበር። እግዚአብሔር ቀስ በቀስ ያልጠበቃቸውን ሰዎች አመጣለት። እነዚያን ሰዎች አሰልጥኖ ተላላቅ የጦር መሪዎች አደረጋቸው። ዋሻ በገባ ጊዜ ለመቀበል ለሱ ቀላል አልነበረም። ምንድን ነው? በጣም ከባድ ውሳኔ ነበረ። ዋሻ ውስጥ ገብቶ የሚችለውን አደረገ። እግዚአብሔር ለኔ ያዘጋጀልኝ ቦታ ዋሻ ከሆነ ይሁን አለ። ይሁን ተከትሎት የመጡ ሰዎች መሪ ባስፈልጋቸው ጊዜ ብቃት ያለውን አመራር ሰጠ። የሚቀጥለው የእስራኤል ንጉስ ዳዊት ሰራዊቱን በጨለማ ውስጥ በዋሻ ያሰለጥናቸዋል ብሎ ያሰበ ማንም አልነበረ። ይሄ ይሆናል ብሎ ዳዊትም አላሰበ፣ ሰዎችም አላሰቡ። ዳዊት ካለፈባቸው የህይወት ተሞክሮች ሁሉ መዝሙሮቹ ከዛ ውስጥ ፈለቁ። እነዚህ ሁሉ መዝሙሮች የፈለቁት በዋሻዎች በተደበቀባቸው ቦታዎች። በአዱላም ዋሻ መዝሙር 142ን ጽፏል። በዚህን ጊዜ በጣም ተስፋ ቆርጦ ብቻውን እየቆዘመ ነበረ። መዝሙር 57ን በጻፈ ጊዜ ደግሞ በጉልበቱ ተንበርክኮ ነበረ። መዝሙር 57 ምን ይላል? ከቁጥር 1 ጀምሮ እስከ 11 አንብቡ። ማረኛ ቤቱ ማረኝ፣ ነፍሴ አንተን ታምናለችና ጉዳት እስክታልፍ ድረስ በክንፎች ጥላ ታመናለሁ። ወደ ምረታኝ እግዚአብሔር ወደ ልዑሉ እግዚአብሔር እጮሃለሁ። ከሰማይ ልኮ አዳነኝ ለረገጡኝም ውርደትን ሰጣቸው። እግዚአብሔር ቸርነትና እውነትን ላከ። ነፍሴን ከአንበሶች መካከል አዳናት። ደንግጨተኛው የሰው ልጆች ጥርሳቸው ጦርና ፍላጻ አንደበታቸው ተሳለ ሾተል ነው። አምላክ ሆይ በሰማያት ላይ ከፍ ከፍ በል፣ ክብርህ በምድር ላይ ትሁን። ለእግሮቼ ወጥመድን አዘጋጁ፣ ነፍሴንም አጎበጧት፣ ጉድጓድ በፊቴ ቆፈሩ፣ በእነሱም ወደቁ። ልቤ ጨካኝ ነው፣ ልቤ አቤቱ ልቤ ጨካኝ ነው፣ እቀኛለሁ ዘምራለሁ። ክብረ ይነሳ፣ በገና መስንቆም ይነሱ፣ እኔም ማልጀ እነሳለሁ። አቤቱ በአሕዛብ ዘንድ አመሰግንሃለሁ፣ በወገኖች ዘንድ ዘምርልሃለሁ። ምሕረትህ እስከ ሰማይ ድረስ ከፍ ብላለችና እውነትም እስከ ደመናት ድረስ። አምላክ ሆይ በሰማያት ላይ ከፍ ከፍ በል፣ ክብርህም በምድር ሁሉ ላይ ትሁን። ዳዊት ዙሪያው በአንበሶች ተከቦ እንደነበረ የከበቡት የሰው ልጆች ጥርሳቸው ጦር አንደበታቸው ፍላጻ እንደነበረ ይናገራል። በእንደዚህ አይነት አስፈሪ ሁኔታ ውስጥ ሆኖ ነበር ለዳታ ድምጹን ከፍ አድርጎ የጮኸው። አራዊትን ሲያጠምዱ እንደሚያደርጉ ጠላቶቹ ጉድጓድ ቆፍረው ወጥመድ አዘጋጅተው ነበር። ቁጥር 6 ላይ እንዳነበብነው ዳዊት ምን አለ? በቆፈሩት ጉድጓድ ውስጥ ራሳቸው ወደቁ ይላል። ጠላቶቹ ወጥመድ ሲያበጁ ጉድጓድ ሲቆፍሩ ዳዊትስ ምን ሆነ? ዳዊት ልቤ ጨከነ ይላል። ልቤ ጨካኝ ነው ይላል። ጠላቶቹ የጎፈሩት ጉድጓድ አላስፈራራው፣ ልቤ ጸና ይላል። ዳዊት ብርታት አገኘ። ክብረ ይነሳ፣ በገና መስንቆ ይነሱ፣ እኔም ማልጀ እነሳለሁ። የምን ቁዘማ ነው? ቁዘማ የለም። ማታ ለቅሶ ቢሆን ጠዋት ደስታ ይሆናል። በገናውንና መስንቆን አንስቶ በማለዳ ተነስቶ ለመዘመር ወሰነ። በዋሻ ውስጥ ሆኖ የጻፈው ሶስተኛ መዝሙር መዝሙር 34 ነበር። እግዚአብሔርን ሁልጊዜ ባርከዋለሁ፣ ምስጋናውም ዘውትር በአፌ ነው ይላል። ቁጥር 1 ላይ እግዚአብሔርን ሁልጊዜ በማንኛውም ሁኔታ ከፈተና በፊትም ከፈተና በኋላም በጥሩ ቀናትም በመጥፎ ቀናትም በጨለማ ሌሊትም በፍርሃትም ምስጋናዬ አይቆምም፣ ሁል ጊዜ ባርከዋለሁ ይላል። ምስጋናው ዘውትር ባፌ ነው። በልቤ ውስጥ ብቻ አይደለም፣ የሰዎች ልብ በምስጋና ትሞላ ማጉረምረም ይጠፋል። ወዳጆቹን ለማማት እንኳን ጊዜ አይኖረውም፣ ሁል ጊዜ እግዚአብሔርን ይባርካል። ምስጋናው ዘውትር በአፉ ነው። በምስጋና የተሞላ አፍ የተባረከ አፍ ነው። እግዚአብሔር ለእያንዳንዳችን በምስጋና የተሞላ አፍ ይስጠን። ወገኖች በምስጋና የተሞላ አፍ ይስጠን እግዚአብሔር። እግዚአብሔርን ከኔ ጋር ታላቅ አድርጉት። እኔ እግዚአብሔርን ከፍ ከፍ ላደርገው ወስኛለሁ አለ። እኔ ብቻ ከፍ ከፍ ባደርገው አይበቃም፣ እናንተም ወዳጆች አግዙኝ፣ አብረን ከፍ ከፍ እናድርገው። አንድ ሰው በራሱ እግዚአብሔርን ሲያመሰግን ጥሩ ነገር ነው። ሌሎቹን ወዳጆቹን ደግሞ ለምስጋና ሲቀሰቅሳቸው ይህ ደግሞ የበለጠ ጥሩ ነገር ነው። ዳዊት በዚህ መዝሙሩ እግዚአብሔርን ከነጋር ታላቅ አድርጉት ብሎ ሌሎችን ስጋብዝ እንመለከታለን። መዝሙር 34 ላይ መዝሙር 34 ላይ ሌላ ምን ይላል? እግዚአብሔርን ፈለኩት መለሰልኝም ይላል። ቁጥር 4 በመከራዬ ሁሉ አዳነኝ፣ እግዚአብሔርን ፈለኩት መለሰልኝ። በመከራዬ ሁሉ አዳነኝ። አጥፍተን እንኳን ብንሆን ዋሻ ውስጥ የገባነው በራሳችን ጥፋት እንኳን ቢሆን እሱን ስንፈልገው በርግጥ ይመልሳል። ራስ ገብታል ተወጣው አይለን ማን ግባ አለ ባል እንግዲህ ወጣ ራስ ራስህን አውጣ ከገባህበት ዋሻ አይለንም። ስንጠራው ይመጣል። ከገባንበት ጉድጓድ ያወጣናል። ጉድጓድ ውስጥ የወደቅነው በራሳችን ሞኝነት እንኳን ቢሆን ስንጠራው ከተፍ ይላል። እሱ ሞኞችን ይወዳል። አንዳንዴ ሰዎች በራሳቸው ሞኝነት ምክንያት ችግር ሲደርስባቸው መሳቅ ነው ይወዳል። ራሱ እኮ ነው ይሄን ያመጣው እንሳለ። በራሱም ሞኝነት የሆነ ጉድጓድ ውስጥ የገባ ሰው የሚፈልገው ነገር የሚያወጣውን የሚደግፈውን ነው የሚፈልግ እንጂ ማን ግባ አለው አይጠነቀቅም ነበር እያለ የሚፈርድበትን አይደለም። በራሳችን እንኳን ሞኝነት እንኳን ብንገባ ጌታ ከተፍላል። ራሳችንንና ለፍርሃታችን ምክንያት የሆኑ ነገሮችን ያስወግዳል። እግዚአብሔርን ፈለኩት መለሰልኝ፣ በመከራዬ ሁሉ አዳነኝ። ከዛ ቁጥር 5ን ስታነቡ መዝሙር 34 ማለት ነው፣ ወደሱ ቅረቡ ያበራላችሁማል ፊታችሁ ማያፍርም ይላል። ወደሱ ቅረቡ ያበራላችሁማል ፊታችሁ ማያፍርም። ወገኖች ወደሱ የቀረቡ ሁሉ ፊታቸው በርቷል። ዳዊት የኔ ጉዳይ የተለየ አይደለም ይላል። ለኔ የሆነው ለናንተም ይሆናል። እያለቀሳችሁ ፊቱ ብትቀርቡ ፈገግ ያሰኛችኋል። እያንዳንዳችን የየራሳችን ምስክርነት ይኖረናል። የራሳችን ታሪክ ይኖረናል። እያለቀስን እንባችንን እያፈሰስን ፊቱን የፈለግንበትና ፊታችንን ፈገግ ያሰኘበት ጊዜ አንድ ሁለት አይደለም፣ ብዙ ነው። እያለቀሳችሁ ፊቱ ስትቀርቡ ፈገግ ያሰኛል እግዚአብሔር። ወደሱ ስንመለከት ህይወት አለ። ወደሱ ስናይ ነፃነት አለ። ፍቅር አለ። ሁሉም ነገር አለ። ስለዚህ ወገኖቼ ወደ ተፈቀለውን ወደሱ የቀረቡ ፊታቸው አያፍርም ማለት ፊታቸው ያበራል እንጂ አይጨፈገግም ማለት ወደ እግዚአብሔር በመቅረባቸው አይፈፈቱም። ቁጥር 6 ይህ ችግረኛ ጮኸ። ጮኸ ምን አመጣ? ችግረኛው ጮኸ ምን አመጣ? እግዚአብሔርም ሰምቶስ ምን አደረገለት? ከመከራ ሁሉ አዳነው። ባዶ አልነበረም የችግረኛው ጩኸት። ይህ ችግረኛ ጮኸ እግዚአብሔር ሰማ፣ ከመከራም ሁሉ አዳነው። ይህ ችግረኛ ብሎ የጠራው ራሱን ነው። በእርግጥ ችግረኛ ነበር፣ ወዳጅ አልነበረው፣ ህይወቱ አደጋ ውስጥ ነበር። ታዲያ ይህ ችግረኛ በመጮህ ጎበዝ ነው። በመጮህ ጎበዝ ነው ወገኖች። እናቶች አሉ በመጮህ ጎበዝ የሆኑ እናቶች። በማልቀስ ጎበዝ የሆኑ እናቶች አሉ። ይህ ችግረኛ በመጮህ ጎበዝ ነው። ጮኸ 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 ምን አመጣ? እግዚአብሔር ሰማ። እግዚአብሔር ይባረክ። ጮኸና እግዚአብሔር ሰማ። እንባው ጩኸቱ ወደ እግዚአብሔር ዙፋን ደረሰ። እግዚአብሔር ሰማና ታዲያ ምን አደረገለት? ከመከራ ሁሉ አዳነው። የዳዊት ይህ የዳዊት የራሱ ምስክርነት ነው። እንግዲህ የዋሻው ነዋሪ የሚለው ክፍል 6ን እዚህ ላይ እናቆማለን። በሚቀጥለው ደግሞ ካቆምንበት እንቀጥላለን። የዳዊት ፈተና በመርዕስ ደግሞ ጌታ የሚያስተምረንን እናያለን። በተከታታይ ስትከታተሉ ከዳዊት ታሪክ ብዙ የምትማሩት ጠቃሚ ሐሳብ ስላለ ምናልባት ያመለጣችሁ ወይም በደንብ ያልሰማችሁ በሆነ ምክንያት የተቀዳውን ከዚህ በፊትም ተከትቶ የተቀመጡትን አሁን ዛሬ 6ኛ ላይ ነን ያለፉትን መለስ ብላችሁ እዩ። ጌታ ይባርካችሁ። በሰማይ ያለ ቅዱስ እግዚአብሔር አባታችንና አምላካችን አንተ አትለዋወጥም፣ ጥንት የነበርክ አሁን ያለ ለወደፊትም የምትኖር አምላክ ነህ። ለዳዊት የሆንከውን ለእኛም እንደምትሆን ለእሱ ያረክለትንም ለእኛም እንደምታደርግልን እናምናለን። ከዚህ ሕይወት ትምህርት እንድናገኝ የተጻፈው ሁሉ የተጻፈው ለትምህርታችን ነውና ትምህርት እንድናገኝ የሚረባንን ትምህርት እንድናገኝ እርዳን። ይህንን የዳዊትን ታሪክ መጽሐፍ ቅዱስ ብዙ ቦታ የሰጠውን ክፍል ስናጠና ለጻፊው መልእክቱን የሰጠው መንፈስ ቅዱስ ለኛ ደግሞ ማስተዋል እንድሰጠን በዚህ መልእክት አማካይነት በአንተ የበለጠ እንድንታመን እንድንደገፍብህ ይህ መልእክት የበለጠ ወደ አንተ እንድንቀርብ የሚያደርገን እንዲሆን እንጸልያለን። ስለሰማህ አንተ መስገን በልጅ በኢየሱስ ስም አሜን።
አሜን አሜን አሜን። እግዚአብሔር ባርክ ፓስተር በየነ ጸጋውን ያብዛልህ። አንተን በሰብንም እግዚአብሔር አምላክ ይባርክ። እግዚአብሔር እናመሰግናለን ለመጣልን ትምህርት ሁሉ። ከዚህ ከዳዊት ህይወት በዋሻ ውስጥ ቢሆን እግዚአብሔር አልተውም። የእሱን ልመና ጩኸት እየሰማ እዚህ ያደረሰ ጌታ እኛንም ልመናችን ሊሰማ የተዘጋጀ አምላክ አባት ስላለን ክብር ሁሉ ለእርሱ ይሁን። በሰማነው ቃል ጸንተ መኖር እንድንችል እግዚአብሔር አምላክ ይርዳን። ከእሱ ጋር እንድንሆን እሺ። አሁንም እህታችን ዘመናይ በዝማሬ ታገለግለናለች። ጌታ ይባርክሽ። ጊዜውን ላንቺ እሰጣለሁ።
እሺ። ለእግዚአብሔር ክብር ዘምሩልኝ። ዛሬም በምስጋና ነገም በምስጋና ሁሌም በምስጋና ልቅረብ እንደገና ልቅረብ እንደገና ዛሬም በምስጋና ነገም በምስጋና ሁሌም በምስጋና ልቅረብ እንደገና ልቅረብ እንደገና በጨነቀኝ ጊዜ እርሱን ጠራሁኝ በፊቱ ማነባው አባባ ያልኩኝ ጩኸቴንም ሰምቶ ከተፋለልኝ እንባዬን ጠራርጎ ደግፎ አቆመኝ ደግፎ አቆመኝ ዛሬም በምስጋና ነገም
ማተሰሚም ህብ ዘመናይ
እሺ ይቀርታ ዛሬም በመስካና ነገም በመስካና ሁሌም በመስካና ልቅረብ እንደገና ልቅረብ እንደገና የተከተለኝን የፈሩን ሰራዊት በባስም ዳኒት በድንቅ የመራኝ በቀን በሌሊት የለኝ አንደበት ዛሬም በምስጋና ነገም በምስጋና ሁሌም በምስጋና ልቅረብ እንደገና ልቅረብ እንደገና ባዶ ማድጋዬን በዘይት ሞልቶታል ሚዳ በላይ አድርጎልኛ ምሻ ለኛ ቆልኛ ዛሬም በምስጋና ነገም በምስጋና ሁሌም በምስጋና ልቅረብ እንደገና ልቅረብ እንደገና ምከፍለው የለኝም ለውለታው ምላሽ ታዲያ ምን ይነሳው ለእንባዬ አባሽ ዛሬም ነገም ሁሌም ደግሞም እንደገና ለዘላለም ዓለም ይድረሰው ምስጋና ይድረሰው ምስጋና ዛሬም በምስጋና ነገም በምስጋና ሁሌም በምስጋና ልቅረብ እንደገና ልቅረብ እንደገና ዛሬም በምስጋና ነገም በምስጋና ሁሌም በምስጋና ልቅረብ እንደገና ልቅረብ እንደገና ዛሬም በምስጋና ነገም በምስጋና ሁሌም በምስጋና ልቅረብ እንደገና ልቅረብ እንደገና አሜን
አሜን አሜን አሜን እግዚአብሔር ባርክሽ
እንስለምን ጸጋውን ያብዛልሽ አንቺን ቤተሰብሽንም እግዚአብሔር አምላክ ይባርክ አሜን ሁልጊዜ እሱ ላደረገልን ነገር በምስጋና መቅረብ እንድንችል እግዚአብሔር አምላክ ይርዳን አመስጋኞች እንድንሆን እሺ ዛሬ ሪኮርድ የሆነው ቁጥራችን 7494 ነው ፕሮግራም በቀን 3 ጊዜ ሳምንቱን በሙሉ ይተላለፋል በ6 ሰዓት በ12 ሰዓት እና በ8 ሰዓት በኢስተርን ታይም አቆጣጠር ወሩ በገባ በመጀመሪያው ቀን የጾምና ጸሎት ጊዜ አለን አርብ ምሽት ሙሉን የሰንበት ትምህርት አገልግሎት ነው ያለን ቅዳሜ በ10:45 የሰንበት አገልግሎት ይሰጣል ቤተክርስቲያን ለማንሄድ ለዚህ ሁሉ እግዚአብሔር እናመሰግናለን የተቀዳውን ለመስማት 605-475-4986 አክሰስ ኮዱ 712-861 ፓውንድ ነው ዛሬ የተቀዳው 7494 ነው እንግዲህ አሁን ወደ ጸሎት የምንሄድበት ጊዜ ነው በብዙ ምስጋና በእግዚአብሔር ፊት እንቀርባለን አሁንም ላዘኑ መጽናናት እንዲሰጥ የታመሙትን በቤትም በሆስፒታል ያሉ ፈውስ እንዲነካቸው እንዲፈውሳቸው ጌታን ጸልያለን የጽሞና ጸሎት አለን ጸልዩልን ያሉትን ሁሉ ጌታ የልባቸው መሻት እንደፈቃዱ እንዲመልስላቸው
ወዳገር ቤት ሄዱትን በሰላም እንዲመለሱ ለሄዱ ያሰቡትን በመንገዶቻቸው ጌታ ብሯቸው እንዲሆን እንጸልያለን። በማረሚያ ቤት በእስር ቤት ያሉት ጌታ ከሚፈቱበት ጊዜ እንዲያፋጥንላቸው ለልጆቻችንም እንጸልያለን። እንግዲህ አንዳንዶቹ ልጆቻችን ትምህርት ቤት ጀምረዋል። እግዚአብሔር አምላክ በእውነት የሰላም እንዲያደርገው እግዚአብሔር እሱ ቀድሞ በዛ ቦታ እንዲገኝ ከክፉ እንዲከልላቸው እንጸልያለን። እንግዲህ እነዚህን ምስጋናዎቻችንን የጸሎት አደራዎቻችንን ይዘን በእግዚአብሔር ዙፋን ፊት በእምነት እንቀርባለን። የተረሳ ቢኖርም ጌታ ይረሳም፣ የሁሉም ልመና ይሰማል። ከወይዘሮ ጌጤ ጋር እንጸልይ። አባያለሽ አባዬ ስልክሽ ሚዩት ነው። አባዬ አንሚዩት አድርጊው። አባዬ የሰማንሽ አይደለም። አንሚት ለማድረግም አቅቶኛል አለሽ። አባዬ ይሰማ ሌሎቻችሁ?
እኛ ትሰማለሽ
ማለት እሺ?
አይሰማም።
እሺ አባዬ። እሺ ሌላ ፈቃደኛ በጸሎት የሚያገለግለን?
እኔ እጸልያለሁ።
እሺ ጌታ ይባርክሽ። ዘመነ ሁላችንም እንደሚመቸው ሆነን በእግዚአብሔር ዙፋን ፊት በእምነት እንቅረብ። ታችን ዘመነ ጋር እንጸልይ።
እጅግ አድርገህ የምትወደን ሁሉን የምትችል ሁሉን የምትገዛ ፈጣሪ አምላካችን ቅዱስ እግዚአብሔር እናመሰግናለን። እነሆ በዚህ ሰዓት ስምህን እንድንጠራ እንድናመሰግንህ ያንተ ፈቃድ ስለሆነና ጌታ ሆይ እኛንም ከክፉ ጠብቀ በዚህ መልካም የአምልኮ ጊዜ ስላበቃህን ክብር ሁሉ ለአንተ ይሁን። በእውነት ያልጠፋ ነው ካንተ ምሕረት ቸርነትና ይቅር ባይነት የተነሳ ስለሆነ እጅግ አድርገን እናመሰግናለን። አቤቱ ጌታ ሆይ አሁንም ስለ ብዙ ነገር እናመሰግናለን። ምስጋናችን ብዙ ነው ጌታ ሆይ፣ ነገር ግን ምስጋናችንን ትቀበል ዘንድ በደል፣ ኃጢአት፣ መተላለፋችን ሁሉ በደምህ አጥበህ እንድታነጻን ዛሬም የልጅህ ደም ትኩስ ስለሆነ በጌታ በኢየሱስ ስም እንድትረጨው ልባችን፣ አንደበታችን ያሳዘነህን በሀሳባችን በኑሯችን ሁሉ ያልተቀደስንበትን ከፈቃድ የወጣንበትን እያንዳንዳችንን ድካም የምታውቅ በሰማይ ያለህ ሊቀ ካህናችን ኃያሉ አምላክ ይቅር እንድትለን አቤቱ እንለምንሃለን። ጌታ ሆይ አንተ ይቅር ባይ ነህ፣ አንተ መሐሪ ነህ፣ አንተ ታጋሽ፣ ሁሉን ቻይ፣ ዘላለማዊ ነህ። አቤቱ ጌታ ሆይ ኃጢአት ደግሞ በፊትህ መቆም አይችልም። ስለዚህም በየጊዜው ይቅርታን ፈልገን ስንመጣ ይቅር ስለምትለን የታመንክ ጻድቅ ስለሆንክ እናመሰግናለን። ሁላችን በድለናል፣ የአንተ ክብር ጎሎናል። አቤቱ ዛሬ ግን ይቅር ብለህ እንደገና ጌታ ሆይ በአዲስ ኃይል፣ በአዲስ ክብር፣ በአዲስ ስም እንድትመልሰን አቤቱ እንለምንሃለን። እንደሚገባን ስለማናመሰግንህ አቤቱ ይቅር በለን። አንተ ያረዳኸው አንተ ብቻ ያልተሟገትክለት ሰው የለም በዚህ ውስጥ። ሁላችን የምሕረት የይቅርታ ውጤቶች ነን። እግዚአብሔር አምላክ ስለሆንከን ስለራራህልን፣ ከጠላታችን ከዳቢሎስ ስለተናጠክ፣ አንተ ስለተዋጋህ፣ አንተ ስላሸነፍክ፣ እኛ የአንተ ልጆች መሆን ስለቻለን በጸጋህ ጌታ ሆይ ሁሉን ስለፈጸምከው ተፈጸመ ያልከው ጌታ በመስቀል ላይ ለእያንዳንዳችን ስለሆነ ቃልህ እውነት ስለሆነ አቤቱ ዳግም ስትመጣ እናንተ ልጆቼ ብለህ ልትጠራን ጌታ ሆይ ስለምትቸኩል እናመሰግናለን። እኛም ደግሞ በሰጠህን ጊዜ በሰጠህን በቃልህ በመንፈስ ቅዱስ ምሪት ጌታ ሆይ ከበደል ከኃጢአታችን ርቀን እውነተኛው ይሁንከውን አምላክ አምልከንና ታዘን በፍጹም ልባችን በፍጹም ነፍሳችን በፍጹም ኃይላችን እኛም ቤታችንም ሁሉ ጌታ ሆይ ሁሉን ትተን እንድንከተልህ ጸጋህን አብዛለን። እግዚአብሔር አምላክ ስለ ቃልህ እናመሰግናለን። ስለ አገልጋዮችህ እናመሰግናለን። ስለዚህ ሰዓት ስለዚህ ጊዜ ሁሉ ክብር በሰማይ በምድር ላንተ ይሁን። በዚህ ሰዓት ስለ ሀገራችን እንጸልያለን። ጌታ ሆይ ቤተክርስቲያንን አስብ። ኢትዮጵያ ላይ ያለችውን ጌታ ሆይ ያችን ትንሽ መብራት ትልቅ አድርገህ ለብዙዎች መዳን ምክንያት እንድትሆን አገልጋዮችንም እንድታበረታ ጌታ ሆይ አቅም እንድትሰጣቸው ጤና እንድትሰጣቸው ከክፉ እንድትጠብቃቸው ለወንጌል የሚሆነው ነገር ሁሉ አንተ እንድታዘጋጅ ፈቃደኛ ልቦችን እንድታስነሳ ከህፃን ጀምሮ እስከ ሽማግሌ ድረስ በመንፈስ እንድትሞላን በደላችን ከኛ እንድታርቀው ጌታ ሆይ እንለምናሃለን። ጌታ ሆይ በምድር ሁሉ ዙሪያ ወንጌል ይዳረስ መንግስቴ ትምጣ። አቤቱ ጌታችን ሆይ ልጆቻችን ባርክ ወላጆቻችን ባርክ ከሁላችን ጋር አሁን በሰማይ ቅዱስ ስለብቶ ተሰብ እናመሰግናሃለን። ጌታ ሆይ ውለታህ ብዙ ነው። ክብር በሰማይ በምድር ላንተ ይሁን። እንዳንተ ያለ አምላክ የለም። ጌታ ሆይ ተመስገን። እኛም እስከ መጨረሻ እንድናመልክህና በመጨረሻ ደግሞ የመንግስት ወራሾች እንድንሆን ጸጋህን አብዛለን። ጌታ አምላካችን ሆይ ደግሞም ከክፉ እንድጠብቀን በዚህ ክፉ ዓለም ስንኖር ጌታ ሆይ አንተ እጃችን ይዘህ እንድትመራን እኛም ደግሞ በአንተ ተረድተን ሳንታበይ ሌሎችን በመፍገምገም ያሉትን በጨለማ ያሉትን ጌታ ሆይ በምንችለው በአንተ ጸጋ ማገዝ እንድንችል አቤቱ ጌታ ሆይ ያንተ ልብ እንድትሰጠን እንለምናሃለን። ድፍረት እንድትሰጠን አቅም እንድትሰጠን ቃል እንድትሰጠን ጌታ ሆይ እንለምናሃለን። የታመሙን ሁሉ አንተ ፈውሳቸው። በተለያየ ችግር ላይ ያሉትን ሁሉ አንተ አስባቸው። እግዚአብሔር አባትና አምላክ ሆይ በዚህ ጉባኤም በፊትህ የሚጸለይላቸው ብዙ ናቸው። ጌታ ሆይ አንተ አቤቱ ቸርና መሐሪ ፈዋሽ አምላክ ይቅር ባይ ነህና አቤቱ ጌታ ሆይ የሰው ልብ ሁሉ መርምረህ ታውቃለህና አንተ እንደ ፈቃድ የኃጢአት በሽታ ቢሆን ወደ ኋላ መቅረት ቢሆን እንዲሁም ደግሞ የተለያየ የደዌ በሽታ ሁሉ በአንተ እንዲዳሰስና እንዲፈወስ እንለምናሃለን። ጌታ አምላካችን ሆይ ከኛ ጋር ስለነበርክ ስለረዳህን እናመሰግናሃለን። አሁንም ደግሞ አትለየን። ጌታ ሆይ ደግሞ በእሳት አደጋ እየተሰቃዩ ያሉትን ቤታቸውን ንብረታቸውን ያጡ ጌታ ሆይ በብዙ አይነት ድንጋጤና ጭንቀት ሰላም በማጣት በስጋት ያሉት እንድታስባቸው እንለምናሃለን። በምድራችን ብዙ አይነት ጌታ ሆይ ጦርነት አለ፣ ሞት አለ፣ ቸነፈር አለ፣ ረሃብ አለ። ጌታ ሆይ ብዙ ነገር አለ። ይሄንን ሁሉ አንተ ታያለህ። ለሁሉ መፍትሄ አንተ ነህ ጌታ ሆይ። ይሄ ሁሉ ችግር ይሄ ሁሉ መከራ ሰውን ካንተ የሚያርቅ ሳይሆን ጌታ ሆይ የሰው ልብ ወደ አንተ እንዲመለስ ወደ አንተ እንዲዘነብል በዚህ መሃል ጌታ ሆይ እውነትና ውሸት ለይቶ ጠርቶ እንዲታይ አንተን የሚፈልግ ልብ እንዲበዛ ጌታ ሆይ አንድም ሰው ሳይቀር ሁሉም እንዲድን ያንተ ፈቃድ ነውና በዚህ ሁሉ ጌታ ሆይ የእውነት ብርሃን እንዲበራ ለምድራችን ጌታ ሆይ ከዛም መጨረሻው መጥቶ ሁላችንም እንድናርፍ አንተ እርዳን። ክብርና ምስጋና ለአንተ ይሁን ጌታ ሆይ። አሁንም ስለምታረግልን ሁሉ ከፍ በል በጌታ በኢየሱስ ስም አሜን።
አሜን አሜን አሜን። እግዚአብሔር ባክሽ የተሰመነ ጸጋውን ያብዛልሽ። አንቺን ቤተሰብሽንም እግዚአብሔር አምላክ ይባርክ። አሜን። እግዚአብሔር ልመናችን ጩኸታችን ይስማ። በዚህን ጊዜ የተገኛችሁት ሁሉ እግዚአብሔር አምላክ ይባርካችሁ ጸጋውን ያብዛላችሁ። ደህና ደሩ፣ ደህና ዋሉ፣ ደህና አምሹ።